로 답이하노. 이 베스트콘 카타마 예미겐요 예토피아 듬스 라디오 답이하노. ጤና ስጥልን አድማጮችን ይህ የምታዳምጡት ብስኩት ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን አድማጮቻችን እንደምን አርፍዳችኋል? የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከ10 ሰዓት እስከ 12 ሰዓት ወይም በኢትዮጵያ አቆጣጠር ከ4 ሰዓት እስከ 6 ሰዓት የሚቀርብላችሁ ፕሮግራም ሳምንታዊ ፕሮግራማችን ነው። ዛሬ በፕሮግራማችን እናነሳቸው የተለያዩ ሐሳቦች አሉ። በብዛት በሰፊው የምንዳስሰው ያው ወቅታዊ ከሆነው የኮሮና ቫይረስ ክራይሲስ ጋር ወይም ኤፒደሚክ ወይም ፓንደሚክ ጋር ተያይዞ ያሉትን ቁጥሩን እንኳን ቁጥራን ለማስቀመጥ አንችልም፣ ምክንያቱም በየሰዓቱ በየደቂቃው ቁጥሮቹ ይለዋወጣሉ። ከዚህ በፊትም እንግዶችን በማቅረብ ስለ ቫይረሱ ምንነት ስለሚ ባህሪዎቹን የመተላለፊያ መንገዶቹን ምን አይነት ንቃቄ መደረግ እንዳለባቸው እነዚህን ሁሉ ባለሙያዎችን ዶክተር መሰረትና ባለፈው ሳምንት የቀረበችው ሌላዋ ዶክተር ናሽ እርተኛ አይደለሁኝ እነሱ ቀርበው ሳፋ ለማብራሪያ ሰጥተውናል። በጣም እናመሰግናለን እነሱን በድጋሚ። ዛሬ እዚህ ስቱዲዮ ያለን እኔና ባልደረቦቼ በኮሮና ዙሪያ የተወሰነ ኢትዮጵያ ውስጥ ያለውን ዴቨሎፕመንት እዚህ ማገር ዓለም ላይ ያለውን ዴቨሎፕመንት አንስተን እንወያያለን። ከዛ በተረፈ ሁለት ሶስት እንግዶች ይኖሩናል መስመር ላይ አስገብተን በመናናግራቸው በተለያዩ አርስቶች ዙሪያ እንዲሁም ከኢትዮጵያ ባልደረባችን ብሩክ ሸቱ የላከው ፕሮግራም አለን። በመሃል ቴክኒሻናችን መርሶ ሙዚቃዎችን እየጋበዘን አብረን ቆያለን። እስቲ መሸጋገሪያ አንድ ሙዚቃ እንጋብዛችሁ።
Oh, አድማጮቻችን ይህ የምትከታተሉት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን እዚህ ስቴዲያላ ነው ባልደረቦቻችን
እስቲ ያው ዛሬ ምን ተመሳሳይ መናነሳቸው ጉዳዮች መቼም ያው በአድማጭ ጥያቄ ሳይሆን በእኛም አተሳሰብ ብዙ ሰው መስማት ይፈልጋው ያው አድማጮቻችን ከኛ ሁሉ መረጃ ይኖራቸዋል በዚህ በኮሮና ቫይረስ ዙሪያ ብለን እናስባለን።
ምክንያቱም በዘመናችን አንድ የተከሰተ ትልቅ ታሪክ ስለሆነ
እንግዲህ ሁሉም ሰው በእጁ ደግሞ ያንን እንዲያውም አንዳንድ ሰዎች ላይቭ የሚከታተሉ ሰዎች አጋጥሞኛል እያንዳንዱ አንድ አፕዴት የሚያደርጋ አንድ እንትን አለና በየሀገራቶቹ ዝርዝር ያለበት ምናምን ነገርና እሱም አንዳንድ ፓኒክ የሚያደርግ ይመስለኛል ትንሽ የሚረብሽ ነገር ነው ማለት የለተለስ ኑሯችን እየኖርን በተቻለ መጠን ገብተን እየወጣን በተወሰነ መልኩ ደግሞ መረጃ አንዳንዴ እኮ የመረጃ መብዛት ራሱ ችግር ነው እና ሰዎችም አንዳንድ አልባሌ አሁን በኢትዮጵያ በተለይ ይሄንን ተጠቀሙ የሚሉ ሼር የሚደረጉ አሉ። ሽንኩርት በእንትን እንደዚህ ያው የቸገረው ነው በሚል ነው እንትን ምንለው። ዞሮ ዞሮ ግን ኢትዮጵያ ካለም አቀፍ ስንጀምር ጣሊያን ከፍተኛ የሆነ የሞት ቁጥር አስመዝግባለች በቫይረስ ከተከሰተ አንስቶ። በተቃራኒው ደግሞ ቻይና almost zero report እያደረገች ነው
እዚህ last 3 days ምንም ነገር እንትና ያዘ የለም።
ስለዚህ መቆጣጠር
እንደ 13 ሰው ነው የታዘው
መቆጣጠርም ማጥፋትም እንደሚቻል የሚያሳይ ነገር ነው የሚያስፈልገው ጥንቃቄ ከተደረገ ማለት ነው። እንግዲህ ወደ ሀገራችን ወደ ኢትዮጵያም ስንመጣ ኢትዮጵያ አየር መንገድ በረራ ወደ 30 ዘግይቷል አልዘገየም ነው አንደኛው እስቲ ምናወራበት ነገር ይመስለኛል። ሲውላችንም በዚህ ሐሳብ ላይ የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ አየር መንገድ ለምሳሌ ሰልፍ አካሄዷል በእነቱ ኢትዮጵያ ውስጥ ኮሮናን በመቃወም ሰልፍ which is በጣም wrong ምክንያቱም ሰዎች አንድ ቦታ ተስተብሰቡ እየተባለ ተሰብስቦ ሰልፍ ማድረግ ኮሮናን ለመከላከል ሳይሆን ለማስፋፋት ነው። ለዛውም እጅ ለእጅ ተያይዘን ኮሮናን እንከላከላለን እጅ ለእጅ ከተያዝግማ ጨርሰናልና እንደዚህ አይነት ነገሮች አሉ። እንደዚሁ ብልጽግና ፓርቲ በሁለት ሶስት ጊዜ የተለያዩ ስብሰባዎች መድረኮች አርጓል ሩጫ ተካሂደዋልና እስቲ እነን እንዲታዩልን እስክንድር ከኢትዮጵያ
ያው የመረጃዎች እንት ነው። በመጀመሪያ ኢትዮጵያ አየር መንገድ ከመጀመሪያው ማስቀድሞ ያው እንግዲህ ኢኮኖሚው በውጪ በዛ ላይ ዲፔንድ የሆነ ስለሆነ በይበልጥ አብዛኛዎቹ የሚመጡ እቃዎች ከቻይና በመሆናቸው ከቻይና ጋር ያለው ኢኮኖሚ ግንኙነት ያን በማየት ከህዝብ ጤና የበለጠ ያን ቅድሚያ ሰጥቶ አድርገዋል። እንግዲህ አሁንም ግን ቢዘገይም ውሳኔውን ጥሩ በመልካምነቱ አይዋል ብቻ 30 ሀገሮችንም ሲወስኑ ቀድሞም የተወሰኑ ሀገሮች እንዳይገባባቸው ይከለከሉ ነው።
ኢትዮጵያ አየር መንገድ እንዳይበር የተከለከለባቸው ሀገራት አሉ። ሳውዲ አረቢያ እና ናይጄሪያ ምናም ቀድሞ ነው ኢትዮጵያ እንዳትመጣብን ያሉት።
ስለዚህ 30 ሙሉ ወርዶች የኢትዮጵያ መንግስት የወሰነባቸው ተወሰኑ ግን እነዚህን በግልጽ የትኞቹ ሀገሮች ወዴት ያለው በረራ የሚለው በግልጽ አልወጣም ያለው። ግን ያው በጦርነቱ ይታያል
ምናልባት ቫይረሱ ኢትዮጵያ ውስጥ የተገኘባቸው ሰዎች አብዛኞቹ በተለያየ አይነት መልኩ ወደ ኢትዮጵያ የመጡ ሰዎች ናቸው። ያው የቫይረሱን ባህሪ ከቦታ ወደ ቦታ የሚተላለፍና የመተላለፊያ መንገዶችን ካልዘጋቸው ዘግይቶም ቢሆን አገር ላይ መምጣት አይቀርም። እነ ቻይና እንዴት ነው የተቆጣጠሩት ወይም ደግሞ እንዴት ነው ሊቆጣጠሩት የቻሉት ስትል ኢንፌክትድ በሆኑ ከተሞች ላይ በቀን ሁለት ጊዜ ዲስኢንፌክታንት በትላልቅ መኪናዎች ይረጩ ነበር ከተሞቹ ስላላቸው አቅሙም ቴክኖሎጂውም። እኛ ጋር ንጹህ የመጠጥ ውሃ አይደለም የእጅ መታጠቢያ ውሃ ንጹህ የመጠጥ ውሃ የሌለበት ሀገር ነው ያለን ወይም ደግሞ ብዙ ህዝብ ጋር ተደራሽ ያልሆነበትና አስገብቶ መቆጣጠር ወይም ከገባ በኋላ አሁን ለምሳሌ እጅን በመታጠብ መከላከል ይቻላል ይባላል። እጅን ለመታጠብ ደግሞ የመጠጥ ውሃው ያስፈልጋል።
ዋኮ ሀገራችን ላይ በሽፍትም የሚሰጥ የሚከፈትበት ጊዜ እኮ አለ። አዲስ አበባ በተደጋጋሚ አዲስ አበባ ከተማ
አዎ። በነገራችን ላይ ግን የእጅ መታጠብ ላይ ግን ብዙ የታዘምናቸው ማህበራዊ ሚዲያ ላይ ግጾች አይተናል። እነዚህ የእጅ መታጠብ እንትኖች ላይ አንድ ሰው ወይም በርካታ ሰዎች በአንድ ቦታ ተከማችተው አንዱ ሲያስታጥብ ነገሩ ሐሳቡ ጥሩ ቢሆንም ግን የመተላለፈ መንገዱን በተወሰነ መንገድ ይዘነጉት ይመስለኛል። ምናልባት ቅድም ያነሳችሁት ነገር አለ ወይ ኢትዮጵያ የሚቀድሞ ዘግይቶ ቢሆንም ተባሉ ዘግይቷል። አስቀድሞ ኢትዮጵያ መንግስትም 30 ወደ 30 የሚጠቋገራት ቢከለክልም ግን ከዛ በፊት የአየር መንገዶቻቸውን ይዘጉ የአፍሪካ ሀገራት አሉ። ኬንያን ብንመለከት እንችላለን ኡጋንዳን ብንመለከት እንችላለንና አስቀድሞ መከላከል የሚቻልበት መንገድ ነበር። እንግሊዛዊውንም ጃፓናዊውንም እንግሊዛዊቷን ብንመለከትም በሀገራቸው አልገቡም በአየር ነው የገቡት። ያኔ መክታት ብንችል ግን አሁን አክቹአሊ ኢትዮጵያ 11 አካባቢ ደርሷል የታዘው ሰው መከላከል ይችላል ማለት መከላከል ባይቻልም የተወሰነ መንገድ መክታት ይችላል ነበር
መገነስ ይችላል። በዛ ላይ
ሌላው በዛው እንትን ስታይ አሁን ራሱ ከአፍሪካ ፍላይት የገቡ ነበር አንዳንድ መረጃ ላይ ምን ያህል ነው ምን ያህል ነው ራሱ ቴምፕሬቸር የመላ ስክሪን የማድረጉስ ከዛስ ምን ያህል ጥንቃቄ ይደረጋል በዛ ባየር መንገድ ከተለያየ ሀገር መጥተው ወደ ሀገራቸው ውስጥ የሚገቡትንስ ምን ያህል ነው ቁጥጥሩ ሁኔታ አሬው የጤና ባለሙያው ብዛት ይሄንም ራሱ አንዱ ስለ ኮሚትመንት የህዝቡ የመንግስትም ያየ መንግ ሁሉም እያንዳንዱ ለስ ምን ያህል
አዎ እንግዲህ ጃክማ የአሊባባ ባለቤት ማለት አሁን ለተለያዩ አፍሪካ ሀገራት የሚሆን በኢትዮጵያ አየር መንገድ በኩል የተለያዩ ሳኩሶችን ዛሬ ሰፖርት አድርጓል። በኢትዮጵያ አየር መንገድም በተለያዩ አፍሪካ ሀገራት ይበትናል። እንግዲህ በተለይ ይሄ አሁን በኢትዮጵያ ውስጥ የገባው ቫይረስ ኮሮናስ ከገባ ጀምሮ የተለያዩ ነገሮች ቀደም ተባለው ለምሳሌ የፖለቲካ ፓርቲዎች ብልጽግና ፓርቲ በተለያየ ቦታ ላይ ስብሰባ ያካሄዳል። መንግስት በዚህ በኩል ይቃወማል፣ በዛ በኩል ደግሞ ብልጽግና ፓርቲ በአማራ ክልል በተለይ ስብሰባዎች ተካሂዱ ነው። ከዛም አንፃር በተለየ የሃይማኖት ተቋማት ውስጥ እርምጃ ጥሩ የሚያሳይ ነው። በተለይ የኢትዮጵያ እስልምና ጉዳዮች ምክር ቤትም የጁማና ሰላትም ሁሉም ህዝብ ሙስሊሙ በቤቱ መስገድም ወደ ስብሰባ ቦታም ወደ እምነት ተቋም ቦታም መምጣት እንደሌለበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያውጡት መግለጫ አለና በደንብም ያው ህብረተሰቡም በሚፈልገው ደረጃ ግን ስሜቱን በደንብ የተረዳው አይመስልም። በተለይ ትናንትም ብንመለከት ጣሊያን በአንድ ቀን ባይረሳቱት 793 ሰው ነው ህይወቱ ያለፈው ነው። አዎ 800 ሰው እና በዛ ልክ ግን የኢትዮጵያ መንግስትም የኢትዮጵያ ህዝብም ትኩረት ሰጥቶ በሚፈልገው ደረጃ ጥንቃቄ ያደረገ ነው ማለት ላይቻል ይችላል። አንዳንድ ነገሮችም ማመርቂና መስጋኝ ነገር ቢሆንም ማለት ነው
ምናልባት አሁን እዚህ ላይ ሌሎች ዓለሞች የሰለጠኑ ዓለም አንዳንድ ይችላል ቢሉም ኮንትሮል እንደሚያርጉት ያቃሉ። በተወሰነ መልኩ በጤና ስርዓታቸውም ከኛ የተሻሉ ከአፍሪካውያን የተሻሉ ናቸው። እኛ ምናልባት እስካሁን ድረስ ማላሪያን ሁሉ ወይም ደግሞ ናፖሊዮን ወይም እነዚህ መሳሰሉትን በሽታዎች ኮንትሮል ማድረግ ያልቻለ እንትን ያለን የጤና ስርዓትም ወይም ደግሞ ያኗኗር ዘይቤም የሚያመጣው ነው እና መከላከል ምንችላቸውን ራሱ ኮንትሮል ያላደረግንበት ሁኔታ ውስጥ ሆነን እንደዚህ ደግሞ በጣም ጥንቃቄ የሚፈልግ ምናልባት ኮሮና ቫይረስ እኮ በስታቲስቲክስ ካየነው ገዳይ ከሚባሉ በሽታዎች ውስጥ አንደኛው አይደለም። በጣም ከባድ አለ። ለምሳሌ በቀላሉ ሰው ልጆች መኖር ሲችሉ በማላሪያ በየቀኑ አፍሪካ ውስጥ ብዙ ሰዎች ይሞታሉ። ግና ሪፖርት አይደረግም ያ ምክንያቱም ችግሩ የአፍሪካ ችግር ነው። አሁን ለኮሮና ቫይረስ የተሰጠው ሽፋን አንደኛ ወረርሽኝ ነው በሚል ሊሆን ይችላል። ኦኬ ወረርሽኝ ነው ልክ ነው። ግን ከወረርሽኝ ምንድነው እንደነ ማላሪያ እንደነ ፖሊዮ እንደዚህ መሳሰሉ በሽታዎች በ2020 እንደውም የምንድነው ይሄ የመታመቱ ግብ በሚለው ራዲኬት እናደርጋለን ተብሎ ከታሰቡ በሽታዎች ውስጥ አብዛኞቹ ኢትዮጵያ ውስጥም አሉ፣ አፍሪካ ውስጥም አሉ።
ሌሎች ዓለም ላይ አፍቷል። አሁን ማሌሪያን የመጀመሪያው ፕሮግራም ራሱ ሲጀመር ማሌሪያ ኢራዲኬሽን ፕሮግራም ያው ማሌሪያን ከዓለም ገጽ ከዓለም ላይ ለማጥፋት ነው ተጀመረ። ግን አብዛኛው አሁን ማሌሪያ በሰለጠኑ ሀገሮች ውስጥ ትሮፒካል ሜዲሲን ትሮፒካል ነው እንጂ በተሰለጠኑ ሀገሮች ላይ ማሌሪያ የለም። ግን አሁን ማሌሪያን ከአሜሪካም ከዩሮፕ ከሰለጠ ሲጠፋ በአፍሪካ ውስጥ ግን እስካሁን አልጠፋ። ማሌሪያ ኮንትሮል የሚል ፕሮግራም ነው መቆጣጠር እንጂ ማጥፋት እንዳልቻለ ነው ራስ ፕሮግራሙ።
አፍሪካ ውስጥና እንደውም ላቲን አሜሪካ ውስጥም አለ እነዚህ ትሮፒካል ኤሪያ አለ
በማደግ ላይ ባሉ በእነዚህ ሀገሮች ላይ ነው።
ያ በሽታውም የምንድን አለ እንዴ
በመጨረሻ አሁን እንትንም በሚናወዳደረው ምንትስ በሚነለው ጊዜ ከዚህ የበለጠ ብዙ ህዝቦችን አፍሪካን ህዝቦች እየጨረሰ ያለ።
አሁን ግን በቀላሉ መቆጣጠር የሚቻል በሽታ ሆኖ እንደዛ ደረጃ ከደረሰ አሁን ይሄ ደግሞ አሁን የኢትዮጵያ መንግስት ወይም ደግሞ መንግስት ብቻ አይደለም አክቹዋሊ ግዴታ ያለበት ያው ማህበረሰቡም እንደችን ዮናስ እንዳለው ችላ ማለት ወይም ደግሞ ተገቢውን ምላሽ ፈጣን ያለ ምላሽ አለ መስጠት። ምክንያቱም ያለው ነው ሪታችን
በአሁን ምኩቢኒ በባስ ተሳፍሮ የሚሄዱ ብዙ ሰዎችን ያየን ነው። በተለይ ማበረደ ሳይታችሁ ከሆነ በባስ ውስጥ ብዙ ሰው ነው የሚሳፈረው። የኢትዮጵያን ትራንስፖርቴሽን ደግሞ በቅርብ እናቋለን። በተለይ በቅርብ ስለመጣው ወደዚህ ትራንስፖርቴሽን በጣም አስቸጋሪ ነው። አንድ መላስ መታከል ባቡር ነው ያለችው። በዛ ሰው ጥቅጥቅ ብሎ ነው የሚሄደው። ማልባት አሁን ያለው ነገር የባቡሩን ባላቅም ግን በተለይ የባስ እንቅስቃሴው በተመለከተ ፐብሊክ ትራንስፖርቴሽን ሰው ያን ያህል ጥንቃቄ ያደርጋል ማለት አይቻልምና አሁንም ግን የኢትዮጵያ መንግስትም ህብረተሰብም ቢሆን በሚፈልገው ደረጃ ለበሽታው ለቫይረሱ ለመጣወርሽን ትኩረት መስጠት መቻል አለበት የሚል ሐሳብልኝ ያን ያህል ነው ቸልተኝነት ነው ሰው ያለው በርግጥ ሐሳቧል ይወራል ምናልባት እንጂ የሚተላለፍበት መንገድም ይሁን ሌላም ነገር በደንብ የተገነዘብ ነው አይመስለኝም የኢትዮጵያ
አሁን ምናልባት እዚህ ላይ መርሶ ማለት የምትፈልገው ነገር ካለ ከዚህ ጋር ግን አያይዘ ምናልባት አሁን ምን ያህል በኢኮኖሚ በማህበራዊ ፖለቲካዊ ምክንያቱም ምርጫም እየመጣ ነው አሁን በቅርብ ጊዜ ምርጫ ይመጣልና የምርጫ ሰሌዳ ወጥቷል አሁን ከዛ አንጻር የምርጫ ጊዜው ሊቀየር ይችላል የሚል ነገር ወይም ደግሞ መቀየር አለበት ሌሎችም ነገሮች እንደዚህ አፌክት ሊሆናሉ ነው
ለነገ ዓለም ላይም ራሱ ብዙ ነገሮች አሁን እየተቀየሩ ነገሮች ፖስትፖን እየሆኑ ወጥቷል
እስከ ኮሮና የተነሳ ፖስትፖን የተደረጉ ነገሮችን
ለምሳሌ አሁን የአሜሪካኑ የኢትዮጵያ ፉትቦል እንትን በየአመቱ የሚካሄደው እንትኑ በዚህ ምክንያት ፖስትፖን ተደርጓል እንግዲህ አንዳንድ ትልልቅ በአለም ላይ የሚካሄዱ ስብሰባዎች ምን ኢንተርናሽናል የሆኑ እንትኖች ሁሉ ካንስል ሆነዋል እኛም እና እነኛ ያደጉ ሀገሮች ብዙ ነገሮችን አሁን ትምህርት ቤቶች ራስ መዘጋት ትምህርት ቤት ለሁለት ሳምንት ልጅ ተዘግቷል አሁን
ስዊድን አልተዘጋም አይደል እስካሁን
ስዊድን አሁን የከፍተኛ ትምህርትና የሃይ ስኩል ቡናውኖች ተዘግቷል ነኝ የኤሌመንተሪና የህፃናት እንትን ነው እነሱም እንደ ሁኔታው መዝጋት የሚችሉበት ምክንያቱም ያ ደግሞ እንትን ተማለው ነኝ ህፃናት ልጆች አሁን የብዙ ሐኪሞች የጤና ባለሙያዎች እንትኖች ልጆቻቸው እንትን ከቀሩ እነሱም መቅረት ምናምን ይኖርባቸውና የዛ ጥረት ይኖራል በሚል ነው እንጂ እንትን አይደለም ግን አሁን ያንን መንግስት ልጆቹ ሞር ተከርሚያ እንትን የሚያረጋቸው ሁኔታውን ከተስተካከለ እነሱም ቢሆን እንደሚዘጉ እንትን ነው
ኦልሞስት በቃ
ትራንስፖርቴሽን ለምሳሌ አሁን ከባስ የባስ እንትን አሁን ከሰኞ ጀምሮ የኦልሞስት ከ 50% በላይ እንትኑ ይቀንሳል
ኦኬ የባስ እንግስካስ
ኢቭን የሌላው ትራንስፖርት እንትን በፊት ራሻወር ላይ ሆነ ኤክስትራ ባቡር ምናምን ይቀሩት እነሱ ይቀሩና ኖርማል የሰሌዳ የታይም ቴብላቸው እንትኑ ይቀየራል
ያው
እንግዲህ ብዙ ነገሮችን ቀይሯል
ወይም ብቻሱም ብቻ አይደለም አሁን ዘ ዴይሊ ሾው የሚባል ፕሮግራም አለ አሁን በአለም ላይ ታዋቂ ሾው ነው ምናልባት ትሬቨር ነው አሁን የሚያቀርበውና ከቤቱ ማስተላለፍ ጀምሯል ምናልባት የኢትዮጵያ ድምጽ ሬዲዮ በሚከተለው ሳምንት ከቤት እናስተላልፍ ይሆናል ምናልባትና ብዙ ነገሮች አሁን እንደዚህ መሰብሰብ እየቀነሰ ይመጣል ምክንያቱም ወደዚህ ስንመጣ ምን ተቀሙ ትራንስፖርት ራሱ አጋላጭ ነው ብዙ ነገሮች ያና ያኗኗር ሁኔታችንን መቀየር በሌላው ጎን ስትመለከተው ዓለም ቆም ብሎ ምን ያስብ ያደረጉ ይመስለኛል በተለይ በዚህ በወቅታዊ ሁኔታዎች ላይና የጋራ ማለት አሁን ሁሉም በአገራችንም እንደዚህ ያሉት የፖለቲካ የብሔር እናም ልዩነት አሁን ጠፍቷል አንዳንዴ ምንድነው አንዳንድ ነገሮች
አንዱ ሲመጣ አንዱን እየሸፈነው አንዱ ሲመጣ አንዱን እንትን ይያለ አሁን ሞር የፖለቲካውን እንትንም ቀስቀስ አድርጎታል ፖለቲካውንም እንቅስቀሳ
እና አሁን እንግዲህ በመጪው ደግሞ ኢትዮጵያ ውስጥ ምርጫ በዚህ ምክንያት እንትን ካለል ሊተላለፍ ይችላል
አሁን ምክንያቱም መሰብሰብ ሁኔታ አለ ብዙ ሰዎች የመገናኘት እንደዚህ ነገር ይችላሉ የምርጫውን ሁኔታ
ብቻ ይሄን ነገር ለኮንትሮል ለማድረግ አንደኛ ሰውም አሁን ለምሳሌ ቻይናን ብናይ የቻይና ህዝብ በቃ የሚታ ተዛዝ ያከብራል
ኮሚትመንት
እንደ አንድ ነገር ኮሚትመንት አላቸው ነው አሁን ተዛዝ ያው መንግስቱም ዲክታተርም ቢሆን አንድ ነገር አዎ ከወጥ ቆጣጩ እንት አሁን ለምሳሌ ስፔን ውስጥ አሁን ኃይለኛ እንትን ያረጋግጥ ያን ዘክቷል ለምሳሌ እንት ከቤት እንዳትወጡ ተብሏል ከቤት ወጥተህ ትገኝ 2500 ዩሮ ትቀጣለህ አዎ አዎ እና አሁን ባንተ ምክንያት ደግሞ ሰው ካስተላለፍክ የሁለት አመት እስራት ተሰራለህ ባንተ ምክንያት ደግሞ ነው ባንተ ምክንያት ደግሞ አስተላልፈው ያ ሰው ደግሞ ከሞተ 15 አመት ነው ተታሰረው
ትልቅ መንግስት ነው
አዎ ስለዚህ አሁን ሁሉ ነገር እንትም ብሎ
እንትም ራሱ ታጋላችሁ
አዎ
ወየት እንደምትይ
በቃ መስት የሚሄዱ እንትኖች ሰዎች እነሱም በፍቃ
አዎ
አግን በዛ ደረጃ ኢትዮጵያ ውስጥ ያለው የአዲስ አበባ ነዋሪ ብሎም የተለያየ ያገሪቱ ክፍል ነዋሪዎች በዛ ልክ ጠንቃቃ ነው ወይ ማለት ይችላል ነው ልካው እንዳላችሁ ትዛዝ የሚያከብር ነገሮች አታርክ ሲባል የሚል ማለት አይሰማም ብሎ ለማናገር ሳይሆን ግን ቸልተኝነቱ በጣም ያለ ይመስለኛል። በተለይ ያለም የጤና ድርጅት ዶክተር ቴዎድሮስ አዳኑ ተናግረው ነበር በጣም አፍሪካ በጣም ጥንቃቄ ማድረግ እንዳለባት በተለይ ቢል ጌትስም ወደ 10 ሚሊዮን የአፍሪካ ሰዎች በተለይ በእንደዚህ አይነት ጥንቃቄ ማድረግ ከሆነ ህይወታቸው ሊያልፍ እንደሚችል አስጠንቅቀው ተናግሯልና በዛ ልክ ኢትዮጵያውያንም ብሎም አፍሪካውያንም ጥንቃቄ ማድረግ ያለባቸው በግል ይመስለኛል። ግን ባለው አቅም በተለይ ባለው ኢትዮጵያ ባላት ሪሶርስ አፍሪካ ባላት ሪሶርስ ያደጉ ሀገራት ከሆነ ባለው ከምና ተቋማ ሳይኖራቸው ቀርቶ አይደለም ለምሳሌ ጣናን ብንመለከት ሌሎች ሀገሮችም ያን ያህል የተነከረ የሌላላ ነገር ለጤና መድናቸው ወይም የጤና ፖሊሲያቸው የሌላላ ሆኖ አይደለምና መቆጣጠር ግን ለይህ ነገር ለመቆጣጠር ግን ትንሽ አደጋሽ ነውና በዛ ልክ የኢትዮጵያ መንግስትም ኢትዮጵያንም ተቆጥተን መስጠት ያለባቸው ይመስለናል።
አሁን ጣሊያኖች ምናምን ብዙ እንግዲህ የተጎዱት ይሄ ነገር እንት ከማለት በተለይ አንድ አካባቢ የሆኑ ሰዎች ናቸው የተጠቁት ምክንያቱም ይተወስቱ ለት ማን ማን እንት ያ እንትኑ ቫይረሱ ከገባ በኋላ ብዙ ሰዎች እንት ሲሉ ቶሎ እርምጃ ስላልተወሰደ ነው በየእንት በመዘግየታቸው ነው ይሄ ሁሉ እንት ያለው። አሁን እንደነ ኢትዮጵያ ወይም ሌሎች እንደዚህ ብዙ እንትን ያሉንባቸው ቀድመ ካልተዘጋ አሁን በእነሱ አይተናል ከሌላው ሀገር ካልተማርክ
መማራት ከተጣለው እንደገናም ደግሞ የኛን ኢትዮጵያን ሁኔታ ሀገራችን ሁኔታ በመነግዘ የኑሮ ሁኔታ የትራንስፖርቱ ሁኔታ ያው ሁሉ በጣም
የኛ ብዙ እንትናን በዛ ላይ ደግሞ የኛ ህዝብ ያው እንግዲህ በብዛት ሶሻል ነው በህብረት እንትን ምን ነው ሌላው ደግሞ ይሄ ጫት ቤቶች እንደ ሺሻ ቤቶች ምናምን በቀላሉ ልታስተላልፈው ይችላል ነው ጭፈራ አሁን ጭፈራ ቤቶች
ዘግቶ ተደርጓል ብዙ
ይላሉ እንደዚህ
ተደባብቋል ወይ ነው ተዘግቷል ብሎ መንግስት ተናግሯል ግን በእርግጥ ተዘግቷል
ነው ናይት ክለቦች ምናምን እንግዲህ አንዳንዴ ምናምን ተዘግቷል ግን ፕሮብሌሙ አሁን ይሄ እነኚህ ሺሻ ቤቶች ምናምን ግን በደብቅ ምናምን ያረጉትን አለ እነሱን ነው አሁን
እኮ አላሜ እኮ መንግስት እኮ እንዲዘጋ ማዘዝና ህዝቡ ደግሞ ለራሱ ብሎ መንግስት እኮ አንዳንዴ
መንግስት እንትን ማለት የለብንም
አንተ ለራስ መጠነቀቅ ከሆነ እንደዚህ አይነት ቦታዎች ላይ መሄድ የለብም መንግስቱ የሆነ ህግን የሚያስቀምጠው ወይ ደግሞ ለአንድ ሬጅ ከሆነ አንድ ሰው ከአድሜ በታች ከሆነ ማይረዳ ከሆነ ቤተሰብ ያስረዳዋል ከዛ ደግሞ ከፍ ያለ ከሆነ ህግ ያስረዳዋል ከዛ በታች መቼም ጻልጅ አይደም ጭፈራ ቤት ትላልቅ ሰዎች ናቸው የሚሄዱት እንዳልከው ሺሻ ቤትም ጫት ቤትም እና አንዳንድ ሰው ህሊናውን ገዝቶ ቢያንስ ቤት መቀመጥ ባይችል እንኳን ኦኬ ወደ ስራ ቢወጣሽ ችግር የለው መዝናኛ ለመዝናኛ ለዘነስ ነገር ብሎ ግን በሽታው መጋፈጥ ፊት ለፊት ተገቢ አይደለምና መንግስት እንደ ህግ ማውጣቱ ተገቢ ሆኖ ሰው ደግሞ ያንን ህግ ማክበር አለበት። አሁን እኮ ጭፈራ ቤቶችን መቅጣት ይቻላል እኮ ከከፈቱ እያንዳንዱን ግለሰብ ግን ያባረርክ ትላንትና ጠጥታ አልጠጣም ልትለው አይገባም ማለት አትችልም መንግስት ያለው ሪሶርሱም አይበቃምና እንዲያውም በመንግስት በጣም ጥሩ የሚያደርገው በኢትዮ ቴሌኮም በኩል ያዩ ነበር ከእያንዳንዱ ጥሪ በፊት
ይሄ ነገር
ስለ በሽታው በተለያዩ ቋንቋዎች እንትል ማለት እንደዚህ አይነት ተግባሮችን ያደረገና መንግስት በጣም ጥሩ ነገር ያደረገ ነው በያስባሉ ቢዘገይም ሌላው የማህበረሰቡ እንትን ነው እንዳልከው ቀድም የሃይማኖት ተቋማትም እንደዛም ያደርጉ ከሆነ እቺን ሩጫና ስብሰባ ደግሞ ማህበረሰቡ ነው ሩጫ ማከድ is not something በጣም መሆን ያለበት አይደለም
በተለይ እንትልል ከተሞች በተለይ አዲስ አበባ ያለ በጣም ክራውድድ ነው
ያ በራሱ ክራውድድ ነው አይደለም ሩጫ ከሄደበት
እንኳን እንተናገረ
እና አድማጮቻችን ዛሬ ፕሮግራማችን ይሄን ይመስላል
እና ህዝቡ ይሄን ነገር በመተብብር ነው ማስቆም የሚችለው እና ወቅ ይሄን ተብብር ደግሞ ከቻይናዎች መማር አለብን
አዎ መቆጣጠር እንደሚቻል ማጥፋት እንደሚቻል አሳይተውናል
እዚህ ጋር አፍኛት አለበት አዎ ተቋማትም ማለትም የየራስ ከዚህ ተሰብ ጀምሮ ይሄንን አላፊነት ወስዶ
አሁን በየእንትኑ አሁን በተለያየ እንግዲህ ሚዲያዎች ይሄ በሶሻል ሚዲያዎችም በመናሁን እንግዲህ ብዙ ትምርት እንትን ያለ ነው ያን እንትን ማን ኦኬ ኖርማሊ አሁን ብዙ የባህል እንትኖችም ደግሞ እንትን ነው ኖርማሊ ይሄ ኮሮና ራሱ አንድ የጉንፋን ዘር ነው ቫይረስ ነው ዞሮ ዞሮ ኔ ቫይታሚን ሲ እና እንትን ያን መጠቀሙ አይጎዳም ግን በዚህ እንትን ይያሉ አንዳንድ ደሞ ማይሆን እንትን ይያሉ እንትን ሊሉ ይችላሉ።
ያ ማለት እኛም በዚህ በሬዲዮ ካንድ ሁለት ጊዜ የጤና ባለሙያዎችን ጋብዘን ሁለት ጊዜ ያናገርናቸው ትክክለኛውን ሜጀር ሰው እንዲወስድ ነው። እንደውም ባለፈው ሳምንት በነበረው ኢንተርቪዋችን ያሉት ምንድነው ዶክተሯ የትኛውን በሽታ ኮሮና ኢሚኒቲ ሲስተማችን ነው የሚያጠቃው እና የትኛውን በሽታ ለመከላከል መጀመሪያ በበቂ ሁኔታ መመገብ ትክክለኛውን መመገብ እንጂ ዝም ብሎ ባንዴ አራት ዝንጅብልና ሁለት ቀይ ሽንኩርት ወይ ነጭ ሽንኩርትና ሎሚ ቀላቅሎ ማድረግ ይረዳል ብያለሁ። ስለ መጀመሪያ ነው አንተ መጠንቀቅ ያለብህ። ለመጠንቀቅ ደግሞ ትክክለኛ አኗኗር ዘይቤ አሁን እጅን መታጠብ እኮ ለዓለም ህዝብ ሊነገር አይገባም። በየቀኑ ማድረግ ያለበት ነገር ነው። ምክንያቱም ሰው ሄዶ ፋሽን ሱሪ መግዛት ተነግሮት አይደለም። ማን ለምሳሌ አሁን የሆነ ፋሽን መጥቷል ብሎ ሄዶ ሲገዛ ማንም ነግሮት አይደለም። ልክ እንደዛው አንተ ያኗኗር ዘይቤን ውጪ እንዲያምርብህ የምትፈልግ ከሆነ በቤት ውስጥም ንጽህናን ብትጠብቅ እጅን ብትታጠብ ችግር የለውምና ያንን ባህል ማዳበር አስፈላጊ ነው በያስባለሁ። አንድ ሙዚቃ እንገባበዝና ከዛ ወደሚቀጥለው ፕሮግራማችን እንሄዳለን። አድማጮቻችን አብራችሁን ቆዩ።
ሰራኔ get 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 get
አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ ቀጥሎ አንድ እንግዳለን። የመንግዳችን የስቶኮልም የባላደራ ለእውነተኛ ዲሞክራሲ ፓርቲ የስቶኮልም የስዊድን ቻፕተር ተወካይ ከባልደረባዬ ከእስክንድር ጋር ቃለ ምልልስ ያደርጋሉ። እንግዲህ ነው ተከታተሉን።
ጤና ይስጥልኝ ወንድማገኝ።
ጤና ይስጥልኝ እንዴት አረፈዳችሁ?
ደህና እግዚአብሔር ይመስገን ሰላም ነው።
አለሁ እግዚአብሔር ይመስገን ሰላም ነኝ እንዴት ናችሁ?
ደህና እግዚአብሔር ይመስገን። እንግዲህ ቀጥታ ወደ ጥያቄ እሄዳለሁ። መጀመሪያ ጥያቄ ያው ሲዩዲን የሚገኘው የእውነተኛ ባልደራስ ለዲሞክራሲ ቻፕተር ያለህን ኃላፊነትና ከዛም ደግሞ በዚህ ዙሪያ ላይ አንዳንድ ነገሮችን እንወያያለን በዚህን ጀምር።
ኦኬ መልካም። እንግዲህ ያው ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዋናው ጽህፈት ቤቱ ያለው እንደሚታወቀው ኢትዮጵያ ነው፣ አዲስ አበባ ነው። በዓለም አቀፍ እንትን ላይ ደረጃ የተለያዩ በየከተማው የተለያዩ ቻፕተሮች አሉት። እንደየቻፕተሩ አወቃቀሩም ይለያያል። ስቶኮልም ያለው የዚህ የስቶኮልም ቻፕተር አሁን እኛ በእንትን በመንለው ተጠሪ ነኝ እኔ። ያው
ኦኬ
ስቶኮልም
እንግዲህ ያው እውነተኛ ባልደረስ እውነተኛ ዲሞክራሲ እንግዲህ ከተቋቋመ ተሰምቆየት ብሏል። ከአንዳንድ ፖለቲካ ፓርቲዎች ጋር ውህደት አካሂዷል። አሁን በግልጽ እንደምናቀው እኔ ከመላው ኢትዮጵያ አንድነት ድርጅት ጋር መዋሃድ አድርጓል። ከሌሎች ጋር ማቀው ግልጽ ነገር የለም። እስቲ ያደረጋቸው የመዋሃድ ሂደቶች ካሉ እነዛንና እንደገና ደግሞ ያልተደረጉም ካሉ ከነዛ ጋር ለምን ምክንያት እንዳልተደረጉና የተደረገባቸውን ሁኔታዎች እነዚህን አጠራር ገብት ገልጽልን።
እሺ መልካም። ጥሩ ጥያቄ ነው። ምናልባት እንግዲህ ጥያቄውን በደንብ ማብራርቶ ለመመለስ ወይም ደግሞ ነጥቡን እንዲገባን ካስፈለገ እንግዲህ እንደሚታወቀው ባልደራስ ዲሞክራሲ ፓርቲ በዋነኛነት የአዲስ አበባ ሕዝብ ላይ የተረጋረጠውን የሁሉና አደጋ ለመከላከልና የተወሰኑ ቁልፍ አጀንዳዎችንም ጥያቄዎችን ይዞ ነው የተነሳው በመጀመሪያ በአዲስ አበባ ዙሪያ ማለት ነው። ከዛ በኋላ ግን በአገሪቷ ፖለቲካ በነበሩት ወይም እያደገ መጣው ሁኔታ ሲታይ ኢትዮጵያ ሀገር ሁኔታዋ በጣም አስጊ ደረጃ ላይ የደረሰ ሲደርስ ነው እንግዲህ ባልደራስም ራሱን ወደ ፖለቲካ ፓርቲነት የለወጠው ማለት ነው። እንደሚታወቀው እንግዲህ ባልደራስ በምርጫ ቦርድ እንትን መሰረት የክልል ፓርቲ ነው የሚባለው።
አሁን ወደ ፓርቲነት ተቀይሯል።
አዎ የፖለቲካ ፓርቲ ነው ግን
ሁሉን ነገር አሟልቶ ማለት ነው።
አዎ በኢትዮጵያ ምርጫ ቦርድ መስፈርት መሰረት ሁለት ናቸው ያሉት። አገር አቀፍ ፓርቲ የሚባሉ አሉ ማለት ምንድነው ጠቅላላ አግሪቶስ ባሉት የምርጫ እንትኖች ላይ ወታደሩ ማለት ነው። ሁለተኛው ደግሞ ክልላዊ ፓርቲ የሚባሉ አሉ። ክልላዊ ፓርቲ የሚባሉት ደግሞ በተወሰነ
ክልሎች ላይ ብቻ ይወዳል።
እዚህ ባልደራስ አሁን አንደኛ ከነበረው የጊዜ እጥረት የተመዘገበው እንግዲህ ክልላዊ በሚል የፓርቲ መንተን የተመዘገበው እና የሚወዳደረው ማለት ነው በአዲስ አበባ ዙሪያ።
አሁንም የሚወዳደረው በክልል ላይ በአዲስ አበባ ላይ ብቻ ነው ማለት ነው?
ትክክል። ባልደረሰ ራሱን ችሎ የሚወዳደረው በአዲስ አበባ ዙሪያ ብቻ ነው ማለት ነው። እዚህ ጋር ምንድን ነው ምራቱ ለምን አስፈልገ ሲባል ባልደረሰ እንደምን ብሎ ዶክተር ከሌለ ከተለያዩ ፓርቲዎች ጋር መጣመር ስላስፈለገው ሳይሆን አንደኛ የአዲስ አበባን ጥያቄዎች ለመመለስ እንደሚታወቀው እንግዲህ ማንኛውም ፓርቲ ተወዳድሮ ወደ ፓርላማ ነው የሚገባው እና የኢትዮጵያ ፓርላማ ውስጥ 500 ምናምን
ወንበሮች አሉ። 500
እነዛን ወንበሮች እንግዲህ ተወዳድሮ ለመያዝ አሁን ግን ትልቁ ነገር ምንድነው? የአዲስ አበባን ጥያቄ ለመመለስ ንቅንቅም ለነገር ሁለተኛ ደግሞ ኢትዮጵያ እንደ ሀገር የመቀጠል ሂደቱ ላይ በተለይ አሁን አንዳንድ ጽንፍ የረገቡ የፖለቲካ ኃይሎች የጋረጡት አደጋ አለና እነዚህን ሁለት ነገሮች ለመመከት ወይም እንት ለማለት ፓርላማ ውስጥ አብላጫ ወንበር ይዞ ፓርላማው የሚያስተላልፈው ውሳኔ ላይ ተጽዕኖ ለመፍጠር የግድ ፓርላማ ውስጥ አብላጫ ወንበር ያስፈልጋል ማለት ነው። 500 ምናምን ወንበር ግማሽ 50 ፕላስ የተወሰነ ወንበር ይዘን ነው ከተያዘ ነው እንግዲህ አንድ ፓርቲ ወይም የተለያየ ፓርቲ ጥምረቶች ፓርላማው የሚያስተላልፈው ውሳኔ ላይ ተጽዕኖ ማድረግ የሚችሉት ማለት ነው። በዚህ ከሆነ እንግዲህ አዲስ አበባ ውስጥ አዲስ አበባ 30 ምናምን ወንበር ነው ያለው። ያንን ወንበር ይዞ አይደለም ሌላ እንዲያገር አቀፍ የሆኑ ጥያቄዎች ላይ ተጽዕኖ ለማምጣት አይደለም የአዲስ አበባንም ጥያቄዎች ወይም የአዲስ አበባ ሕዝብን ጥያቄዎች ለመመለስ 30 ምናምን ወንበር ብቻ ይዞ ሊሆን አይችልም። ስለዚህ ይሄንን ለማድረግ ምንድነው ባልደረሰ ወሰነው? ከባልደረስ በአጠቃላይ እንግዲህ በዲቴሉ ብዙ ቢሆንም ግን ከባልደረስ የፖለቲካ አስተሳሰብ ጋር ከሪዮቱ ጋር ከሚያራምደው
ተንሳሳብ ጋር አብረው
የሚሄዱትን ፓርቲዎች ጥምረት ፈጥሮ አንድ ላይ ለጥምረት ፈጥሮ ብቻው ጋር ተወዳድሮ ከዛ በኋላ ደግሞ ጥምረት የሚፈጥራቸው ፓርቲዎች ወደፊት እንግዲህ ምርጫው ዲሞክራሲያዊ ፍትሃዊ ሆኖ ከተደረገ የሚያሸንፉትን ወንበር አንድ ላይ ሰብስቦ ተጽዕኖ ለመፍጠር ነው ፓርላማ።
እዚህ ላይ ወንድማገኝ ብቻውን የሚወዳደር ከሆነ አሁን ለምሳሌ እንደነገርከኝ ከሆነ ከመር አዲስ አበባ ላይ ብቻ ነው የሚወዳደረው ነው ያልከኝ ባልደረስ ለሁለተኛ ዲሞክራሲ እንደዛ ከሆነ ከሚያድጋ ያደረገው ውህደት ምንድነው ገዛው? ለምርጫው ከተካሄደ በኋላ መዋሃድ አይችሉም ወይ? አሁን መዋሃድ ባልደረስ በሀገር አቀፍ እንዲወዳደር ከባንድ በጋራ ሊያደርጉ ካላስቻለ ለምንድነው የመዋሃዱ ሂደት አሁን የተካሄደው? ከሌሎቹስ ጋር ለምን አልተካሄደ?
ከምንም ለምን ነው ከምርጫው በፊት የምንፈጥረው? አሁን ለምሳሌ ሌሎች ፓርቲዎች አሁን ላይ በዛኛው ለምሳሌ አሁን በዚህ የኦሮሞ ህዝብ ወክለን በሚሉት አንዳንድ ፓርቲዎች ውስጥ ለምሳሌ ጥምረት አላቸው ነው ነግ ኦፊኮ የተለያዩ ድርጅቶች አንድ ላይ ሆነው የራሳቸው ጥምረት እነሱ የሚያደርጉት ምንድነው? ምርጫው ላይ ሲወዳደሩ አንድ ላይ ይወዳደራሉ አንድ ላይ ይገባሉ። የምንድነው የሬታለ የዓላማ ምናምን ችግር የለባቸው። ወደ ፓርላማ ሲገቡ ለምሳሌ አሁን የህገ መንግስት ለውጥ ላይ ከዛ ክሪቲካል የሆኑ ጥያቄዎች ላይ አጥኚ ነው ለዛ ነው እነሱ የሚጣመሩት። አሁንም ከምርጫ በፊት ክሪቲካል የህገ መንግስት ጥያቄ ላይ ለምሳሌ የኢትዮጵያ አንድነት ላይ አንድ አይነት አመለካከት ያላቸው ፓርቲዎች አንድ ጥምረት ፈጥረው ወደ ምርጫ ገቡ ሲያሸንፉ የሚይዙት የፓርላማ ወንበር በዛት ወደፊት እንግዲህ ፓርላማ አስከብቶ ለሚወሰነው ውሳኔ ላይ ተጽዕኖ እንዲፈጥሩ ያደርጋቸዋል በሚል ነው እንግዲህ። ስለዚህ ነው ከምርጫ በፊት ፓርቲዎቹ ውህደት እንዳደረጉት ማለት ነው። አሁን ባለራስ ደግሞ ከማጋ ነው የሚያደርገው ከማጋ ነው መዋል ያለበት ወይ የሚፈልገው የሚለው ነገር ላይ ግልጽ እንትኖች አሉ። ግልጽ ያስቀመጡ መስፈርቶች አሉ። እንደኛ የኢትዮጵያ አንድነት ላይ ምንም ብዥታ የለበት ምን አለበት። ሁለተኛ ደግሞ ኢህአዴግን በመልጫ ተሩ ማሸነፍ አለመሆን ማለት ነው። በተለይ አሁን እንግዲህ እንደው ሁሉ ለውጡ ብልጽግና ይባላል። ሁለተኛው ብልባል ለራስ ሊጣመር ሲል የሚያሰው ምንድነው አብር የምጣመረው ፓርቲ ኢህአዴግን በመልጫ ተሩ ማሽተፍ እንዳለበት ፓርቲ ማለት ተጠያቂው እንግዲህ ባለው ምንድነው ሲሚልት ላይ ከዲዮምስ 4% ድጋፍ ያለውን አለበት ያለው እንግዲህ እነዚህ ሶስት መስፈርቶች የማታ ፓርቲ ከሆነ ባልደራስ የመጣ ምርጫ እንደሌለበት ማለት ነው። እንግዲህ በሚታወቀው ሀገራት ፓርቲ ሀገራት ፓርቲ ማለት ነው ዲሳንጎጂ በተለያዩ አካባቢዎች መወዳደር የሚችል አቅም አለው። ተወዳዳሪዎች አሉት፣ ቢሮዎች አሉት፣ በተለያዩ የምርጫ ወረዳዎች ላይ መወዳደር ይችላል ማለት ነው። ሁለተኛ ደግሞ በኢትዮጵያ አንድነት ላይ ምንም አይነት ብዥታ የለውም መስፈርቱን ስናይ። ሶስተኛ ደግሞ እንደተባለው እንግዲህ ባለበት ሆነ የሀገር አቀፍ ፓርቲ ስለሆነ ሲታይ ከ4-5 ድጋፍ አለው ፓርቲ ነው። ከዛ በተረፈ እንግዲህ ኢህአዴግን ግን አሁን ወደፊት አንዳንድ ፓርቲዎች ተሰብስበው በመግለጫቸው በዚህ ምርጫ መሳተፍ ብቻ የሚፈልጉ አሉ። ትንሽ ተሳትፈ አሁን ገብተን የዛሬ 10 አመት ወይ 5 አመት ሙሉ በሙሉ ኢህአዴግን ወይ ብልጽግናን ባሉ
በሂደት ማለት ነው። በሂደት እንደዚህ ግን እዚህ ላይ አሁን ለምሳሌ መጀመሪያ አካባቢ ብዙ የብሔር ፖለቲኮች ነበሩ እስከ 140 ምናም በላይ ነበሩ። አብዛኛዎቹ አሁን በራሳቸው እየከሰሙ እየጠፉ ነው። አንደኛ አቅምም የላቸው፣ ሁለተኛ ህዝቡም የፖለቲካ ንቃቱ በዳበረ ቁጥር የብሔር ፖለቲካ እንደማይጠቅመው ያወቀ የራሳቸው አሁን በጣም ጎልተው የሄዱ ያሉት እንደ ብልጽግና ፓርቲ፣ ኢዜማ፣ መኢአድ እንደዛ አይነቶቹ ብሔራዊ የሆኑ እንትኖች እየጎሉ ሄደዋል። ባልደራስ እስከነዛ እኩል መላ ሀገሪቱን መሸፈን እናንተን ማለት አቅማልኝ እንደዚህ ወይስ ይህንን በማወቅ ነው ጥምረቱን የፈለገው?
እንግዲህ ባልደራስ እንደምታውቁት ከዚህ ጋር
ሽክት ተቋረጠ።
አድማጮቻችን አሁን ተቋርጦ ነበር እንግዲህ አሁን ይቀጥላል። በቴክኒክ ምክንያት ስለሆነ ወንድማ ጋር ይቀጥል ከጀመርከው
ሰምተኛል
ደግሞ እንዴ እንድመጽን ስለማለት እንዳይቆራረጥብኝ።
ኦኬ
ደግሞ
ኦኬ ጥያቄ ምንድነው? መጀመሪያ አካባቢ ብዙ የፖለቲካ ፓርቲዎች በይበልጥ የብሔርን ያተኮሩ ብዙ ፖለቲካ ፓርቲዎች ነበሩ። ግን በአሁን ሰዓት በራሳቸውም ድክመት እንደገና ደግሞ ህዝብም የፖለቲካ ንቃቱ ከፍ ያለ በየጊዜው ፖለቲካ ውይይት በማድረግ ብዙዎቹ ከጨዋታ ውጪ ሆነዋል እና አሁን ሞር ሀገር አቀፍ የሆኑ ፓርቲዎች ናቸው እየጎሉ የሄዱት። ባልደራስም በዚህ በኩል እንግዲህ እሱም ከነዚህ አቋያ ከፍተኛ በህዝብ ተቀባይነት ያለው ነውና እንዴት ነው ይሄ ሁኔታው የመዋሃዱ ሁኔታና እንደገና ደግሞ ከዚህ ጋር ጨምረ ከምትመለሰ አንዳንዶቹ የአማራ ድርጅት አድርገውም የሚስሉት አሉ። በዚህ ላይም ብጅት አስራለ ይሄንንም ግልጽ በታደርገው
ይቀርባል። በጣም ጥሩ ጥያቄ ነው። ቀደም ከመቆረጥ ከመልስ እንደፈለኩት እንግዲህ ባለራስ ወደ ፖለቲካ ፓርቲ ከተለወጠ በኋላ በሚያደርገበት ሰዓት ትልቁ አንደኛ የጊዜና ሁለተኛ ደግሞ ካገዛዙ በሚደርስበት የተለያዩ ተጽዕኖች አገራት ፓርቲ ቶሎ ለመደራጀት አልቻለም ባለበት ሁኔታ ማለት ነው። ስለዚህ ተወስኖ ነው እንግዲህ ወደ ፖለቲካው ሜዳ የገባው ማለት ነው። ከዛ በተረፈ እንግዲህ ባደረስ እንደ ፖለቲካ ፓርቲም ብቻ ሳይሆን እንደ ሶሻል ሙቭመንት እንደ ህዝብ ንቅናቄ ከተመሰረተበት ጊዜ ጀምሮ ሲጀምር የተመሰረተውም በህዝባዊ ስብሰባ ላይ ተሰብስበው አዲስ አበባ ህዝብ ባደረነት አራት ነጥቦችና የማራ ጥያቄዎች አራት አጀንዳዎች ነው። ለዚህ መሰረቱ እንግዲህ ፈንጆቹ ግራስሮት የሚሉት ከስር ጀምሮ ትክክለኛ የሆነ ጥያቄ አጀንዳዎች ቀርጾ የተነሳ ነው። በዚህም የተነሳ እንግዲህ በጣም በህዝብ ዘንድ ተቀባይነት ያለው ፓርቲ ነውና ቅድም እንደነገርኩት ግን የአዲስ አበባ ጥያቄዎች ብቻ ሳይሆን ኢትዮጵያ የመዝለቋ ነገር አስጊ የሆነ በመምጣቱ ባልደራስ እንግዲህ ሲወዳደር ለራስ እንደራሱ አዲስ አበባ ውስጥ ያሉትን የክልል ወንበሮች ብቻ ሳይሆን ማሰብ ያለበት አሁን ወደፊት የህገ መንግስት ለውጥና የተለያዩ ወሳኝ ጥያቄዎች ላይ ፓርላማ ገብቶ ተጽዕኖ ለመፍጠር የግድ ከሌሎች ፓርቲዎች ጋር መጣመር አለበት የሚለው ቅድም እንደገለጽኩት አንድ ነው። ከዛ በኋላ ግን እየሆነ ያለው ነገር ምንድን ነው? በተለይ ባልደራስ አዲስ አበባ ውስጥ ከፍተኛ ተቀባይነት እያገኘ በሚሄድበት ሰዓት በዛው ልክ ደግሞ ባልደራስ ላይ የሚሰነዘሩ የዚህ ማህበራዊ ሚዲያም ሆነ በተለያዩ እንትኖች ትልቅ የፕሮፓጋንዳ ዘመቻ ተደርጎበታል። ከዚህ ውስጥ እንግዲህ ሰው ጎልቶ የሚታየው ምንድነው? ለምሳሌ ባልደራስ አካባቢ አመራር ላይ ካሉት ከእስክንድር ጀምሮ የግለሰቦችን ማንነት ያው እንደዚህ በብሔር ላይ ወይ በእምነታቸው ላይ አተኩሮ አይ እስክንድር እኮ አማራ ነው ወይ እስክንድር እኮ እንደዚህ ነው ወይ በእምነቱ ላይ አተኩሮ ተራ የሆነ ምንድነው የሰዎችንም ፕሮፓጋንዳ የሰዎችን ማንነትና ሰብና ማቆሸሽ ላይ የተመሰረተ ሰፊ ፕሮፓጋንዳ ይደረጋል። እንግዲህ እንደሚታወቀውና አንዱ ትልቁ አሁን ባልደራስ ላይ የሚደረገው የፕሮፓጋንዳ ወይም ዘመቻው ምንድነው? በማህበራዊ ሚዲያም ኢትዮጵያን ፖለቲካ የሚከታተል ሰው የሚያው እስክንድር አማራ ነው እስክንድር ኦርቶዶክስ ነው ወይም ባልደራስ ውስጥ ያሉ አመራሮች ላይ ወይ በብሔራቸው ወይ በእምነታቸው ላይ ቤዝ ተደርጎ ለምሳሌ ወን እስክንድር የሆነው ስለይ ባህር ዳር ሄደ እንዴት በቃ ባህር ዳር ሄደ እስክንድር አማራ ስለሆነ ነው ብሎ እንደነገርኩት ነገር ላይ ፎከስ አድርጎ የሰማ ማጥላሸትና ፕሮፓጋንዳ ይካሄዳል በተቀናጀ መልኩ ማለት ነው። ለዚህ ፕሮፓጋንዳዎች የሚደረጉ አንደኛ ለምሳሌ ትልቁ እንትን ከዚህ ከዮሮሙ ጽንፈኛ ፖለቲከኞች የነሱ ዋናው ማጠንጠኛ ምንድነው? አዲስ አበባን ጠቅልሎ የመያዝና ሞራሚያ ውስጥ የማስገባት ቅዠታቸውን እንደሆነ ተጠብቀው አጀንዳ ቀርጾ ህዝብን አታግሎ አይ ትክክል አይደላችሁ የምታረጉት ነገር አዲስ አበባ ለማንም ጎሳ አይደለችም አዲስ አበባ የሁሉም ኢትዮጵያዊ ናት ብሎ አጀንዳ 1 2 3 ቀርጾ 1 2 ብሎ ቀርጾ መታገል ጀመረው። ባልደራስ ደግሞ መጠን ያንን ነገር በጣም ቻሌንጅ ስላደረጋቸው እነዚህ ሮሞ ጽንፈኛ ፓርቲዎች ሰፈር እንደተቆጣጡት ትልቅ የፕሮፓጋንዳ ዘመቻ ያደርጋሉ። ከዛ በተረፈ ደግሞ ምናልባት እንግዲህ በፊት አዲስ አበባ የኛ ኮንስቲቲዩንሲ ነው ብለው የሚያስቡ ፓርቲዎችም ባልደራስ ተቀባይነት ሲያገኝ ያንን ለማሳል ባልደራስ ላይ የሚደረጉ ዘመቻዎች አሉና ይሄ ብቻ ሳይሆን ታስታውስ እንደሆነ ካልተሳሳት ካንዶር በፊት ባልደራስ ከኦነግ ወይም ከሌሎች ፓርቲዎች ጋር
አስተሳሰብ
ትልቅ ታማኝነት ያለው ጋዜጣ ላይ ራሱ እንደዛ ዜናዎች ፐብሊሽ እስከመደረግ የሚደርሱ እንትኖች አሉና አሁንም ትክክል ያልሆነ አመለካከት አለ ባልደራስን የካማራው ቤተኝነት ጋር የማጣበቅና የማለጠፍ ነገር አለ። መታው ግን ያደለም ባልደራስ እንግዲህ ከህዝባዊ ንቅናቄ ተነስቶ ወደ ፖለቲካ ፓርቲ የተቀየረና የአዲስ አበባን ህዝብ ወይም የአዲስ አበባ ህዝብ ላይ የተጋረጠውን የህልውና አደጋ ለመታገል የተቋቋመ ፓርቲ ነው። ባልደራስ ውስጥ በጣም አንድ ብሔር ሳይሆን ብዙ ብሔር
ብሔረሰቦች እንትን ነው የሚገኙበት። አምስት ደቂቃ ስለሆነ ያለኝ ወደ አንዳንድ ነጥቦቹ እንሄድና አሁን ያው ዋናው ዓላማ ያው አዲስ አበባ እንግዲህ እንደሚታወቀው የመላ ኢትዮጵያውያኖች ከሰሜን ምስራቅ ምዕራብ ደቡብ ከሁሉም አቅጣጫ የመጡ እንደገኛ ዓለምም ከዓለም ትልልቅ ዋና ከተሞችም ትልልቅ የውጭ ድርጅቶች ሆኑ አምባሳደሮች መገኛ ከተማ መሆኗ ሁሉ ነገር ያ ግልጽ ነገር ነው። አሁን ምርጫ የሚያካሂደው አምባሳደር በአዲስ አበባ ውስጥ ብቻ ነው ባልደራስ ወይስ ከምርጫው በኋላ ነው? እንደነ እንትንም በሌሎችም ክልሎች ላይ እንደ ድሬዳዋ፣ ጅማ፣ ባህር ዳር ከተሞች አሉ። ሌሎች ከተሞች በከተሞች ውስጥ ሲማድረግ እንቀዳለ እንደሰጥ
አሁን በክልላዊ ፓርቲ ቋንቋ ነው የነሱ ቋንቋ ነው ክልላዊ ፓርቲ ስለተመዘገበና መንቀሳቀስ ስለተጀመረ ባልደራስ በራሱ እንዳንድ ፖለቲካ ፓርቲ የሚመራደረው አዲስ አበባ ውስጥ ነው
ብቻ።
ነገር ግን አዲስ አበባ ውስጥ ብቻ ነው። ነገር ግን የተለያዩ ጥምረቶችን በመፍጠር ለምሳሌ መያድ አገር አቀፍ ፓርቲ ነው። መያድ በተለያዩ የኢትዮጵያ አካባቢዎች ውስጥ መወዳደር ይችላል። ያ ማለት ምንድነው? በተለያዩ የኢትዮጵያ ፓርቲ ክልል አካባቢዎች መወዳደር ይችላል። የተሻለ ወንበሮችን የሚያት ወይም
አብዛኛው ወንበር የማግኘት
ነው። ከዚህ በተረፈ ግን ልክ አዲስ አበባ ወይም ለምሳሌ ድሬዳዋ ውስጥ እየተንቀሳቀሰ ያለ አንድ ፓርቲ አለ። እዚህ ጋር ቅንጅት ለመፍጠር እየሰራ ነው። ወደፊት የሚገለጽ ነገር ነው። ሀረር ውስጥም የሆነ ፓርቲ አለ። አሁን ኦልሬዲ ተመዝግቦ መንቀሳቀስ ተጀመረ። ከዚህ ጋርም ተመስርቷል። ወደፊት እንግዲህ ኦፊሻል የሚገለጹ ነገሮች አሉ። ይሄ ብቻ ሳይሆን ወደ ደቡብ የኢትዮጵያ አካባቢ የተለያዩ ፓርቲዎች አሉ። ከነሱ ጋርም ጥምረት መፍጠር ሂደት ላይ አለ። ግን ያው ሰልፍ ኦፊሻል የሚሆን ከዛ በተረፈ የተለያዩ የኢትዮጵያ አካባቢዎች ላይ ክልላዊም ሆነው ያም ደግሞ ሀገር አቀፍ ፓርቲዎች በነገርኩ መሰረት መስፈርቱን የሚያሟሉ
ባለው ክራይቴሪያ መስፈርቶች መሰረት
በኢትዮጵያ እንደነበረ ብጅት አይደለም። ሁለት ኢህአዴግን በተለይ ደግሞ ኢህአዴግን ማሸነፍ አለብን ነው የሚገቡና ባላቸው ኮንስቲቲዩንሲ ከ4-5% ድጋፍ ማግኘት የሚችሉ ፓርቲዎች ሆኑ ከነሱ ጋር ወደፊት ይዋሃዳል ማለት ነው። ባጭሩ እንዴ ነው ክራይቴሪያው እንደዚህ ነው። በዚህ ስለሆነ ነው እንጂ ከሌ ፓርቲ ከዚህ ቤር ስለሆነ ከሌ ፓርቲ ከዛኛው ቤር ስለሆነ በሚል መስፈርት አይደለም። እንዴ በግልጽ መተቀመጡ ማስቀመጥ ሁሉ ሶስት መስፈርቶች ተለያየ ፓርቲዎች ጋር ጥምረት ይፈጥራል። ጥምረቱም ደግሞ ምንድነው ባጭሩ ፓርላማ ገብቶ ወሳኝ የሆኑ የኢትዮጵያ ፖለቲካ ጥያቄዎች ላይ ተጽዕኖ ለማሳደር
ተሰሚነትና ተጽዕኖነት ለማድረግ
ያ ነው እንትኑና እንግዲህ ሶስቱ መስፈርቶች ግን ወሳኞች ናቸው። በኢትዮጵያ አንድነት ብጅት አይደለበት በኢትዮጵያዊነት ላይ ለመርገም ያለው ይሄን ምለው። ሁለተኛ ደግሞ ኢህአዴግን ተወዳድሮ ማሸነፍ አለብኝ ብሎ የወሰነ ፓርቲ ወደደረበት ያላቀፍም ሆነ ክልላዊ ላይ 4-5% ድጋፍ ያለው ፓርቲ መሆን አለበት ነው። ይሄንም የሚያሟላ ከሆነ ፓርቲው ከትግራይ መጣ፣ ከአማራ መጣ፣ ከደቡብ ወይም ከተለያየ ቦታ ባለ ራስ የመጣመ ችግር የለበትም ማለት
ኦኬ በጣም እንግዲህ ተደረክልን ማብራሪያዎችና ተሰጠህን መረጃዎች እናመሰግናለን በሌላ ጊዜ እንግዲህ ሰፋ ባለ ጊዜ እስከምንገናኝ እናመሰግናለን መጨረሻ ማለት የምትለው ካለ አንድ ሁለት ደቂቃ አለ ምታስተላል
አይ በጣም እኔም አመሰግናለሁ እንግዲህ እንዲህ በተለያየ ጊዜ እድል የጋበዛችሁ ለምሰጡን እድል እጅግ አድርገን ነው የምናመሰግነው በባልደራስ ስም በጣም አመሰግናለሁ
እግዚአብሔር ደህና ሁኑ አድማጮቻችን የሬዲዮስ ዌብሳይት ወይም ደግሞ ሬዲዮ ሲልቫስቴ የሚለው እየሰራ እንዳልሆነ አድሌዶች አድማጮች እየደወሉ እየነገሩ ስለሆነ ፕሮግራማችንን ለማድመጥ ምትፈልጉ ቀጥታ በሬዲዮ ብቻ ነው ዛሬ መደመጥ የሚችለው የኛ ችግር አለም የኢንተርኔት ኮኔክሽን ችግር ስለሆነ በኋላ ዌብሳይታችን ላይ እንጭናለን ከዛ መከታተል በድጋሚ ይቻላል አሁን በቀጥታ ለመከታተል ግን ሬዲዮቻችሁን ብትከፍቱ የሚል መልእክት እናስተላልፋለን ቀጥታ ወደ ዜና ነው እናልፈው እናመስግናለን
ለቺ ግርሽ ደራ
ፈዳቾ አድማጮች ከረፋዶ 11 ሰዓት ሆነ ከኢትዮጵያ ድምጽ ሬዲዮ የሰምቶ አባይ ዜናዎች ቀጥለው ይሰማሉ። በኢትዮጵያ በኮሮና በሽታ የተያዙ 11 ሰዎች መድረሳቸውን የኢትዮጵያ ጤና ሚኒስቴር አስታውቋል። መጋቢት 3 2012 ዓ.ም ተመረተ መጀመሪያው የኮሮና ቫይረስ ተጠቂ በሀገራችን ኢትዮጵያ ከተገኘ ወዲህ በኮሮና ቫይረስ የተያዙ ሁለት ተጨማሪ ሰዎች በመገኘታቸው በአጠቃላይ ቫይረሱ እንዳለባቸው ተረጋግጦ ሰዎች 11 ደርሷል ብሏል። አንደኛው ታማሚ 28 ዓመት ኢትዮጵያዊ ሲሆን በሽታው ሪፖርት ወዳደረጉ ሀገራት ቤልጅየም እና ኔዘርላንድ ተጉዞ የነበረና መጋቢት 5 2012 ዓ.ም ተመረተ ከቤልጅየም ወደ ኢትዮጵያ የገባ ነው። ታማሚው ወደ ሀገር ከገባበት ለት ጀምሮ ራሱን በመለየት የጤናውን ሁኔታ ከተተስ ያደርግ ቆይቶ የበሽታው ምልክት በማሳየቱ ማደረገው ጥቆማና ናሙና ተወስዶ በላብራቶሪ ምርመራ በኮሮና ቫይረስ መያዙ ተረጋግጧል ተብሏል። ሁለተኛው ግለሰብ 34 ዓመት ኢትዮጵያዊ ሲሆን መጋቢት 10 2012 ከዱባይ ወደ ኢትዮጵያ በቦሌ ዓለም አቀፍ አየር ማረፊያ በሚደረገው መገደኞች የሙቀት ልየታ የኮሮና ቫይረስ ምልክቶችን በማሳየቱ በለይቶ ማቆያ እንዲቆዩ በማድረግ በላብራቶሪ ምርመራ በኮሮና ቫይረስ መያዙ ተረጋግጧል ብሏል። ሁለቱም ታማሚዎች በጥሩ የጤና ሁኔታ ላይ ሲሆኑ ከዚህ በፊት የተገለጹ 8 ታማሚዎች በጥሩ የጤና ሁኔታ ላይ ናቸው ተብሏል። ነገር ግን የ85 ዓመት ዕድሜ ያላቸው ታማሚ ከባድ የሚባል ህመም ሲኖራቸው አስፈላጊው ህክምና ክትትል እየተደረገላቸው ይገኛል ብሏል። እስካሁን ድረስ 392 ናሙናዎችን በላብራቶሪ ምርመራ እንደተደረገላቸው ሲገለጽ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከግለሰቦቹ ጋር ንክኪ የነበራቸውን ሰዎች የመለየትና የክትትል ስራ አጠናክሮ መቀጠሉን ማስተውቋል። ህብረተሰቡም በሁኔታዎች ሳይደናገጥ በተረጋጋ መንፈስ የበሽታውን ስርጭት ለመግታት የሚቻለውን ሁሉ እንዲያደርግ በአክብሮት ጠይቋል። የኢትዮጵያ አየር መንገድ ወደ 30 ሀገራት የሚያደርገውን በረራ ማቋረጡን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከየትኛውም ሀገራት ወደ ኢትዮጵያ የሚገቡ መንገደኞች ለ14 ቀናት በልዩ ማቆያ የመቆየት ግዴታ ተጥሎባቸዋል ያሉት፣ በዚህም ቆይታቸው ሙሉ በሙሉ ወጪያቸውን ራሳቸው የሚሸፍኑ ይሆናል ብለዋል። አያይዘውም በማረሚያ ቤቶች ቫይረሱ ከገባ ለቁጥጥር አስቸጋሪ ሆነ የሚፈጠር በመሆኑ ህጻናትን ያዙ የመክሮ ጊዜያቸው ደረሰና ቀለል ያለ ክስ ያለባቸው እንዲለቀቁ መወሰኑን አስታውቋል። የእምነት ተቋማትም እንዳምልኮዋቸው ሁኔታ ለቫይረሱ ስርጭት ምቹ ሊሆኑ ስለሚችሉ የራሳቸውን ወሰን እንዲያሳልፉም ከስምምነት መደረሱ ነው ጠቅላይ ሚኒስትሩ ያስታወቁት። እዚህ በተጨማሪም የምሽት መዝናኛ ክለቦች አገልግሎት እንዳይሰጡ ተከልክሏል። ቫይረሱ ከተከሰተ በኋላ በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ማስከተሉንም በመግለጫቸው አስታውቀዋል። ለአብነትም ኢትዮጵያ የአየር መንገድ ብቻ በቫይረሱ መከስከስ ምክንያት ከ190 ሚሊዮን የአሜሪካን ዶላር በላይ ማጣቱን ተቀሰዋል። የወጪ ንግድ ዘርፉን በተለይም የአበባና ጨርቃጨርቅ ምርቶች ተቀባይ ሀገራት ምርቶች መቀበል በማቆማቸው ዘርፉ መቀዛቀዙን አንስተዋል። ከዘንድሮ ሀገር አቀፍ ምርጫ ጋር ተያይዞ በሰጡት ማብራሪያ ምርጫ ቦርድ የራሱን ግምገማ እያደረገ መሆኑን ተቀሰው ችግሩ በአጭር ጊዜ ውስጥ የሚታለፍ ከሆነ በተያዘለት ጊዜ ሰሌዳ ቢካሄድ ጥሩ መሆኑን ጠቁመዋል። ሆኖም አስተካላይ ውጤቱን ምርጫ ቦርድ በሚያቀርበው ጥናት ላይ በመመስረት ውይይት ተደርጎ ውሳኔ እንደሚተላለፍ ለፍበት አመልክተዋል። ከኮሮና ቫይረስ ጋር በተያያዘ የውጭ ሀገር ዜጎች ላይ እየደረሰ ያለው መገለልና ጥቃት አውግዘው ቫይረሱ ቀለም፣ ጾታና ሃይማኖት የማይለይ በመሆኑ ማንኛውም ሰው ከዚህ አይነቱ ድርጊት እንዲቆጠብ ማሳስበዋል። በአዲስ አበባ ከተማ ያጋጨ ማሪባ ያደረጉ 767 የንግድ ተቋማት ላይ እርምጃ መውሰዱን የከተማ አስተዳደሩ ገልጿል። የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ በከተማው ታይቶን ተከትሎ አላስፈላጊ ያጋጨ ማሪና የቅርቦት ችግር እንዳይፈጠር ግብረ ኃይል በማቋቋም የንግድ እንቅስቃሴ ላይ ቁጥጥር እያደረገ እንደሚገኝ ገልጿል። ባለፉት ቀናት በተዋቀረው ግብረ ኃይል ውጤታማ ስራ የተከናወነ ሲሆን እስከዛሬ ድረስ ከ14000 በላይ የንግድ ተቋማት ላይ ቁጥጥርና ክትትል መደረጉን የከተማ አስተዳደሩ ፕሬስ ሴክሬታሪያት ጽህፈት ቤት መረጃ ያመለክታል። በቁጥጥሩም 11 የምርት አይነቶች እና 12 ፋርማሲዎችን ጨምሮ በ767 የንግድ ተቋማት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ አቶ አብዱል ፈታ ይሶፍ ተናግረዋል። ተገቢ ያልሆነ ዋጋ ጭማሪ ለማድረግ በጋራ ዋጋ የመወሰን ምርትን የማከማቸትና የመደበቅ እንዲሁም በተለያዩ ምርቶች የዋጋ ንረትና ሰው ሰራሽ እጥረት በሚያስከትሉ ስራዎች በተሰማሩ የንግድ ድርጅቶች ላይ እርምጃ መውሰዱን ኃላፊው ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ስብከተ ወንጌል ጉባኤና መንፈሳዊ ጉዞ መርሃ ግብሮች ለጥቂት ቀናት እንዲቆሙ ውሳኔ አሳልፋለች። በብፁዕ አቡነ ዮሴፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ቋሚ ሲኖዶስ ያስተላለፈውን ውሳኔ በተመለከተ መግለጫ ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎትና ምህላ አጠናክሮ ከማድረግ በተጨማሪ ጠነኞችን የመጠበቅ ህሙማንን የመንከባከብና የማጽናናት ኃላፊነት ስላለባት ቋሚ ሲኖዶሱ ለጉዳዩ ከፍተኛ ትኩረት በመስጠት ውሳኔዎቹን አሳልፏል ተብሏል። በመግለጫቸው በቅዳሴና በመላ ጸሎት ጊዜ በውስጥም ሆነ በአጸደ ቤተክርስቲያን ውስጥ ዘርዘር ብሎ በመቆም መንፈሳዊ አገልግሎቶች እንዲፈጸሙ ቤተክርስቲያኗ ማሳሰባን ብፁዕ አቡነ ዮሴፍ ተናግረዋል። ከቤተክርስቲያን ቀኖና ጋር የማይጋጩ የመከላከያ መንገዶች ማለትም የእጅ ለእጅ መጨባበጥን ማቆም፣ እጅን በሚገባ መታጠብ፣ ሳይተጋጉ ዘርዘር ብሎ መቆም፣ በመሳልና በማስነጠስ ጊዜ መጠንቀቅ፣ በመሳሳም ምትክ ማሄ ወይም ሰላምታ መስጠት በየአጥቢያው በየገዳማቱ በያለንበት ሁሉ ተግባራዊ እንዲደረግ ነው ውሳኔ ተላለፈው። ሊቃውንት፣ ካህናት፣ መምህራን፣ ሰባኪያነ ወንጌል፣ የሰንበት ትምህርት ቤት ወጣቶች ከተሳሳቱ መረጃዎች ተቆጥበው ከቅዱስ ቤተክርስቲያን የሚሰጡ መመሪያዎችን በየአጥቢያ ቤተክርስቲያኑ አስፈላጊ በሆኑ ቦታዎች ሁሉ እንዲፈጸሙ ቤተክርስቲያኗ ማሳሰቧን ከቤተክርስቲያኗ ቴሌቪዥን የተገኘው መረጃ ያመለክታል። የኮሮና ቫይረስ አስጊ በመሆኑ በማንኛውም ሙስሊም በቤት ውስጥ መስገድ እንደሚችል ምክር ቤቱ ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ምክር ቤት የኮሮና ቫይረስን አስመልክቶ መግለጫ ሰጥቷል። ምክር ቤቱ በመግለጫው ማንኛውም ሙስሊም የኮሮና ቫይረስ አስጊ በመሆኑ ከጁማአና ጀማዓ መቅረት በሸራ የተፈቀደ መሆኑን አስታውቋል። በመሆኑም ህዝበ ሙስሊሙ በየቤቱ መስገድ እንደሚችል ነው ምክር ቤቱ የገለጸው። በቫይረሱ የተያዘው የተጠረጠረ ሰው ለጁማአም ሆነ ለጀማዓ ሶላትና ለሃይማኖታዊ ትምህርት ወደ መስጊድና ህዝብ ወደ ተሰበሰበበት አካባቢ መምጣት እንደተከለከለ ተጠቁሟል። የጤና ተቋማት እና ጉዳዩ የሚመለከታቸው አካላት የሚሰጡትን ምክርና መመሪያ መቀበልና በስራ ላይ ማዋል ሃይማኖታዊ ግዴታ መሆኑን ምክር ቤቱ በአወጣው መግለጫ አመልክቷል። በኤርትራ በኮሮና ቫይረስ የተያዘ የመጀመሪያው ሰው መገኘቱ ተዘግቧል። ቫይረሱ የተገኘበት ግለሰብ ትናንት ጠዋት ከኖርዌይ የገባ መሆኑን የሀገሪቱ የጤና ሚኒስቴር አስታውቋል። የ39 ዓመት ዕድሜ ያለው ግለሰብ ኤርትራዊ እንደሆነና በቋሚነት በኖርዌይ እንደሚኖር የሀገሪቱ ኢንፎርሜሽን ሚኒስትር አቶ የማነ ገብረ መስቀል ትናንት ማምሻውን አስታውቀዋል። ትናንት በአስመራ አውሮፕላን ማረፊያ ላይ በተደረገ የሙቀት ልኬት ተለይቶ በላብራቶሪ ምርመራ ቫይረሱ እንደሚገኝበት ከረጋገጠ በኋላ ግለሰቡ በለይቶ ማቆያ ውስጥ ያስፈላጊው የሕክምና ክትትል እየተደረገለት ይገኛል ተብሏል። በጣሊያን በኮሮና ቫይረስ የሟቾች ቁጥር በከፍተኛ ቁጥር እያሻቀበ እንደሆነ ተዘግቧል። በትናንትናው ዕለት ብቻ 793 ሰዎችን በሞት መመነጠቋ የሟቾች ቁጥር ወደ 4825 ደርሷል። ከዚህ ጭንቅ ውስጥ ለመውጣት በጣሊያን ከተላለፈው ውሳኔ አንዱ እጅግ በጣም አስፈላጊ ከሆኑ ቦታዎች በስተቀር እስከሚያዝያ 3 ሁሉም ነገር እንዲዘጋ ማድረግ ነው። በአሁኑ ሰዓት ከሱፐርማርኬት፣ ከመድኃኒት ቤቶች፣ ከፖስታ ቤትና ከባንክ አገልግሎት በተጨማሪ አንዳንድ ህዝባዊ አገልግሎት ከሚሰጡ ተቋማትና የመጓጓዣ አገልግሎት በስተቀር ሁሉም ነገር እስከሚያዝያ 3 እንዲዘጋ ተወስኗል። የጠቅላይ ሚኒስትር ጁሴፔ ኮንቴ ከሁለተኛው ዓለም ጦርነት በኋላ ያጋጠመን ከፍተኛ ቀውስ ሲሉ በፌስቡክ ገጻቸው ላይ በቪዲዮ ባስተላለፉት መልእክት ተናግረዋል። ከሐሙስ ዕለት ጀምሮ በዚህ በከፍተኛ ደረጃ ተላላፊ በሆነው የኮሮና ቫይረስ ወረርሽኝ በመጠቃት ጣሊያን ከቻይና ቀጥሎ ሁለተኛው ሀገር ናት። የሟቾች ቁጥር ከ793 በላይ በመመዝገቡና አጠቃላይ ቁጥሩ ወደ 4825 በማሻቀቡ ቫይረሱ በሀገሪቱ በኖሮ ከተረጋገጠ ከአንድ ወር ጀምሮ ይህን ያህል ሰው በአንድ ቀን ሲሞት የመጀመሪያው መሆኑ ተዘግቧል። ሎምባርዲ የተባለችው በጣሊያን ግዛት ሚላን አቅራቢያ የምትገኘው ከተማ በከፍተኛ ሁኔታ ለኮሮና ቫይረስ የተጋለጡ ሰዎች ያሉባት ከተማ ሆናለች። በአሁኑ ሰዓትም 3095 ሰዎች ሕይወታቸውን ተነጥቀዋል። 25000 ሰዎች ደግሞ በቫይረሱ ተይዘዋል። በዓለም የጤና ድርጅት የትናንት መረጃ ውሎ 11201 ሰዎች ሕይወታቸውን በኮሮና ቫይረስ ተነጥቀዋል። 267113 ሰዎች ደግሞ በቫይረሱ መያዛቸው ተጠቁመዋል። በመጨረሻም ሬምዲስቨር የተባለው በአሜሪካ የሚመረተው መድኃኒት በስዊድን ደረጃ ይሁንታ ወይም ጉድሻንድ በማግኘቱ ከዛሬ ጀምሮ የኮሮና ቫይረስ ለመክታት በሚደረገው ጥረት እስከ ጊዜው በመድኃኒትነት ሊያገለግል እንደሚችል የስዊድን መገናኛ ብዙሃን ዘግበዋል። መድኃኒቱ ከ2013 እስከ 2016 በምዕራብ አፍሪካ ተከስቶ የነበረው የገዳዩ ኢቮላ ቫይረስ መድኃኒት እንደሆነም ተገልጿል። መድኃኒቱ ገና ዋጋ ስላልተተመነለት ለጊዜው በነፃ እንደሚሸጥም ነው የተዘገበው። በተያያዘም በስዊድን ደረጃ 1746 ሰዎች በቫይረሱ መያዛቸው ሲገለጽ እስካሁን 20 ሰው ሞቷል። 43ቱ ደግሞ በኢንቴንሲቭ ዋርድ እየተከታተሉ መሆኑን ዘግቧል። የሳምንቱ አበይ ዜናዎች በዚህ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን እስካሁን ተከታተሉት አሁንም በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል
አዎ ከዚህ በማስቀጠል የመጀመሪያው ያው ከዜና ቀጥሎ ያሉን ፕሮግራሞች የሚቀርቡበት ጊዜ ላይ ደርሰናል። እንግዶች አሉን። በእንግዶቻችንን በስልክ መስመራችን ላይ እናወያያቸዋለን። ከዛ በማስቀጠል ባልደረባችን ከኢትዮጵያ የላከለን ፕሮግራም አለ እና ሰማለን። እንዲሁም ሰዓታችንን አይተን አንድ አጠር ያለች ውይይት አጀንዳ ወይም ውይይት አርስ እስክንድር ጋለች እሷንም እናቀርባታለን። እንደ ሰዓታችን ይወሰናል። እንግዲህ ከዚህ በማስቀጠል እናስገባቸው መስመር ላይ የኢትዮጵያ ኮሚኒቲን በተመለከተ ሁለት እንግዶች ይኖሩናል። የነሱ ስልክ
እንግዲህ እነሱ እስከሚደውሉ ድረስ
ይመሽጋከራ አንተ ነገር ካትልናል
በ0819100 እንደሚደውሉ ተነግሯቸዋል። እየተጠበቅናቸው ነው። እስከዛ አንድ ሙዚቃ አድማጮቻችን እንግዶቻችን አሁን መስመር ላይ ናቸው።
እሺ በድጋሚ እንኳን ለዚህ ፕሮግራም ፍቃደኛ ሆናችሁ ይሄን ቃለ መጠይቅ ለሰጡ ፍቃደኛ ስለሆናችሁ እንፈልጋለሁ። እስቲ ከዶክተር ልጀምርና ራስዎትንና በዚህ አሁን ዛሬ በመናወራው ጉዳይ ዙሪያ የርሱን ድርሻ ቢነግሩኝ።
እሺ እኔ ዶክተር እንዳለባላለሁ እና በማህበር ውስጥ መሰረቱ ገንዘብ ያዥ ነበርኩ። ከዛ በኋላ ሊቀመንበራችን ሲሄድ እሱን ተክቼ በሊቀመንበርነትም ስሰራ ቆይቻለሁ።
ኦኬ መልካም። እሺ ሚሊዮን፣ እስቲ አንተም አሁን በማህበር ውስጥ ያለን የስራ ድርሻ ብገልጽልን።
እሺ አመሰግናለሁ። ሚሊዮን ይባላለሁ።
አይ ቲንክ ሬዲዮን ከፍተሃል መሰለኝ። ትንሽ ከሬዲዮው ራቅ ብታወሩን።
ከበደባን ሰማን
ሬዲዮ ተከፍቷል።
በማላችሁ ይሁን የሚያስተጋባ እንትን አለ።
ምናልባት
ሬዲዮንም ልንቀልቀል።
አሁን ይሰማል?
ያንተ አሁን ይሰማል?
ሬዲዮ ከፍተሃችሁ ከሆነ ሬዲዮውን ወይ ዝጉት ወይም ከሬዲዮው ራቁ። እሱን የሚያስተጋባ
ምናልባት ኤርፎን ይሆን ችግር የፈጠረው?
ኦኬ አሁን ይሰማል። አሁን በጣም ጥሩ ነው።
አሁን ጥሩ ነው። ኦኬ አይ በኤርፎን ያወራችሁ ስለነበር ነው።
ኦኬ እሺ ቀጥል ሚላ።
ምናልባት ካልተሰማሁኝ እንደግሜ መናገር ከተፈኝ። ሚሊዮን ብር እባላለሁ። በኢትዮጵያ ማህበረሰብ በስዊድን የጻፊነት ድርሻ ይዤ እየሰራሁ ነው ያለሁት።
ኦኬ እንሺ እናመሰግናለን። ያ የመጀመሪያ ጥያቄ የሚሆነው ለሁለታችሁም ነው። አሁን የኢትዮጵያ ማህበረሰብ በስዊድን ያለበት ደረጃ ምን ይመስላል?
እንግዲህ ማህበራችን ቀላል ያልሆነ ችግር ውስጥ ነው ያለው። ይሄውም የወጪውን መሸፈን የማይችልበት ደረጃ ነው ያለው እና ይሄንን ወጪውን መሸፈን ለመርዳት ያው ለህብረተሰቡን ለመገናኘት ሞክረናል ከሰሞኑ እና የተወሰነ ገንዘብ ተሰብስቧል። ግን በቀጣይነት የማህበሩን ወጪ እየሸፈኑ ለመቆየት ይሄ የነፍስ አድን አይነት ገንዘብ አሰባሰብ ብዙም የሚያወላድ አይደለም፣ ብዙ ሊያስኬደን አይችልም። ስለዚህ ዛሬ ያገባናል፣ ይመለከተናል የሚል አባላችን ሁሉ ሎካሉን በተመለከተ ማህበሩ ምንጊዜም ሊኖር ይችላል፣ እሱ ምንም ችግር የለውም። ነገር ግን ሎካሉን ይዘን እንዴት መቆየት እንደምንችል ተጨባጭ የሆነ ሀሳብ ለማግኘት ነው በመሰረቱ የምንፈልገው እኛ እና ይሄ ቀላል ያልሆነ ጉዳይ ነው። ሎካላችን ያው በብዙ ትግል የተገኘ ነው፣ ብዙ ውጣ ውረድ ነበረበት። ማህበራችንንም ሲመሰረት ብዙ ጥናት ተደርጎ ብዙ ልፋት ተደርጎ ከብዙ ከበርካታ ወራት በኋላ ነው የተመሰረተው። ሎካሉንም ለማግኘት እንደዛው ከዛ ያላነሰ ችግር ነበረ እና ያ ሁሉ ልፋት ተደርጎ አሁን እዚህ ደረጃ ላይ መድረሳችን በጣም የሚያሳዝን ነው እና አባላት ያው እኛ እንደምንታዘበው ትንሽ በተለያየ ምክንያት ተሳትፎ እየቀነሰ ነው እና ከተለያየ የእንቅስቃሴ ለማህበሩ ወጪ የሚሆን እናገኝ ነበር በፊት፣ አሁን ይሄንን ማግኘት አልቻልንም። እና እዚህ ላይ ማስመር መፈልገው ምንድነው ማህበሩ የራሱን ወጪ ሸፍኖ መኖር መቻል አለበት እንድ እንጂ ማለት ሎካሉን እንደዚህ ይዞ ለመቆየት ከተፈለገ የግዴታ አሁን ያው የተለያዩ አስተያየቶች ይመጣሉ። ለምን ከመንግስት እርዳታ አይገኝም እንደዛ ለሎካል ክራይ የመሳሰለ ነገር መንግስት አይከፍልም። መንግስት ምንድነው ለተለያዩ እንቅስቃሴዎች ለምናደርጋቸው እንቅስቃሴዎች ያንን ሊሸፍን የሚችል አይነት ወጪ ነው። እሱም ቢሆን እንደው ዝም ብሎ ተጠይቆ በቀላሉ የሚገኝ ነገር አይደለም። ብዙ ታውረድ አለበት። አሁን ከዚህ በፊት ጠይቀን አምና ጠይቀን ብዙ ከብዙ መመላለስ መጻጻፍ በኋላ በመጨረሻ ውጤቱ ያው እንዲሁ ባዶ ሆኖ ቀርቷል። ይሄ ማለት ወደፊት አንቀጥልም ማለት አይደለም፣ እንቀጥላለን። ያው ለተለያዩ የእርዳታ ድርጅቶች እናመለክታለን እና ከዛ አንደኛው ለበጎ እንትን ሊመልስልን ይችል ይሆናል። ግን እሱ የደዚህ በየወሩ የሚደርስልን ጉዳይ ላይሆን ይችላል። እንግዲህ አሁን ለአሁናችን ችግር ላይሆን ይችላል። ስለዚህ አሁን ህብረተሰቡን ያው በመጨረሻ ላሳሰብ የምፈልገው ምንድን ነው ይሄንን ሎካል ብዙ ጠቀሜታ ያለው ሎካል ለተለያየ ዓላማ እንጠቀምበታለን። ለልደት፣ ለሰርግም፣ ለመጣኛ ሰርግ፣ ለህፃና፣ ለወጣቶች ምረቃ፣ ለመገናኛ፣ ለብዙ ነገር ነው ህብረተሰቡ ሲገለገልበት የነበረ። አዲስ የመጡ ወገኖቻችን የሚገናኙበት፣ ደብዳቤ የሚለዋወጡበት እንደዛ እና ብዙ ጠቀሜታ ያለው ስለዚህ ይሄንን ጠብቀን ማቆየት አለብን። ለማቆየት ደግሞ የሆኑ ሰዎች ፍላጎት ብቻ ሳይሆን የአባሉ በሙሉ ቆራጥ ውሳኔ የሚጠይቅ ስለሆነ ዛሬ አንድ ነገር እንፈልጋለን።
እሺ፣ እናመሰግናለን ዶክተር። እሺ፣ ሚሊዮን እስቲ እዚህ ሐሳብ ላይ እንጨምረው ካለ ወደ እሱንና አንድ እዚህ ላይም ደግሞ ቀጥል አድርጌ መጠየቅ እንፈልጋለን እዚሁ ላይ የምትመልስልኝ አሁን ያለበት ሁኔታና ከዚህ ሁኔታ ለማውጣት ምን ከዚህ በፊት የተደረገ ነገር ዛሬ የተደረገውን አይደለም ከዚህ በፊት ምን እየተደረገ ነበር ወደዚህ ደረጃ እንዳይደርስ?
ጥሩ አመሰግናለሁ። እኔ ምናልባት ከአጀማመራችን ብንነሳ ነው ራሳተሬ ለመግለጽ ሞክራለሁ። መጀመሪያ ይሄ ማህበር ሲቋቋም በአጠቃላይ ማህበረሰቡ ይሄንን ነገር ይፈልጋል ወይ እንደ ማህበር ከመቆሙ በፊት ቴሲስ የሚባል ፕሮጀክት ሆኖ ለሁለት አመት ሰርቷል። ያ ፕሮጀክት ይሄ ማህበር ያስፈልገናል ወይ ማህበረሰቡ ሲፈልጋል ወይ እንዴትስ መቋቋም አለበት የሚል ሰፊ ጥናት ተደርጎ ማህበረሰቡ ይሄንን ማህበር ያስፈልገዋል ይሄን መጠይቅ ተጠይቆ የሆነች አጥር ያለች ጥናት ሁሉ ተደርጋለች እስከማስታውሰው። ከዛ ተነስቶ ነው ይሄን ማህበር የተቋቋመው። ማህበሩ ከተቋቋመ በኋላ ደግሞ መሰባሰቢያ ማዕከል ያስፈልገናል የሚል ያንን ለማግኘት አሁን ዶክተር እንዳለ እንደተከሰው በጣም ብዙ ታውረድ ተደርጎ በስንት ችግር የተገኘ ቦታ ነው። ይሄ ቦታ ከመጣ በኋላ ደግሞ የምንጠቀምበት እውነት ለመናገር አላማው እንደዚህ ማለት ሻይቡና እየተባለበት ብቻ እንዲቀጥል አልነበረም። የተለያዩ አክቲቪቲዎች እንዲሰራበት ነው ሐሳብ የነበረው። ግን ያንን አክቲቪቲ ስትሰራ ደግሞ የቤት ኪራይ የሚከፈልበት ነገር ያስፈልጋል። አክቲቪቲ ብቻ ሰርተን ሌላ ገቢ እስከሌለን ድረስ አባላትም ግዴታቸውን በአግባቡ እየተወጡ ስላልሆነ የሆነ ሻይቡና እየተባለ ራሱን የሚችልበትን መንገድ ወይም ደግሞ በተወሰነ ደረጃ ራሱን እንኳን ባይችል በተለያዩ አክቲቪቲዎች ከሚገኙ ገቢዎች ከቨር እየተደረገ እንዲቀጥል ነበር የተጠረቀው። ተሞከረሱ የመጀመሪያ ሰሞን ጥሩ ነበረ፣ ጥሩ ሁኔታ እየሄደ ነበር። በኋላ እየቀነሰ ያው የኛም ድክመት ሊኖርበት ይችላል፣ የአባላት ተሳትፎ ድክመት ሊኖርበት ይችላል። አባላቱ በስብሰባም በምንም በተለያዩ መልኩ ጥሪ ሲደረግ የሚያሳዩ ተሳትፎ እየቀነሰ መምጣትና ያለመቀነስ የገቢ ምንጫችን ሊቀንስ ይችላል። ሁለተኛው ይሄንን ለመተካት ምንድነው ያደረግነው የተወሰኑ ልጆች ራሳቸው ነው አሁን ከመጀመሪያ ጀምሮ ይሄ ማዕከል ከተከፈተበት ጊዜ ጀምሮ ዋቆ ነበረ። ከሱ ጋር ብዙ ልጆች ሰርተዋል፣ በጣም ሊመሰገኑ የሚገባቸው። እነሱ ራሳቸው እንዲችሉ ነው ያደረግነው። በፊት በግማሽ ራሳቸውን ከነሱ የሚገኝ ገቢ በግማሽ ከአክቲቪቲ የሚገኝ ገቢ ነበረ እያደረግን የነበረው። አክቲቪቲው ሲቀንስ በሙሉ ለእነሱ ሰጠናቸው። እነሱ ደግሞ እየሰሩ ከበር ለማድረግ የተወሰነ ራት ሞክረዋል። አሁን ግን ከአቅማቸው በላይ ሆኗል። ይሄ ነው እዚህ ላይ ሊሰመርበት የሚገባው። ይሄ ሎካል ከሚሰጠው አገልግሎት ዋነኛው እኔ ለማመስገንም እዛ የሚሰሩት ልጆች በደንብ ማመስገን እፈልጋለሁ። ወረቀት የሌላቸው ገቢ የሌላቸው ሰዎች በፈለጋቸው ሰዓት በተው ምግብ እየበሉ ራሳቸውን ከሰዎች ጋር አገናኝተው የሚሄዱበት ነው በነፃ። ይሄንን የሚያደርጉት በማህበሩ መልካም ፍቃድ አይደለም፣ በልጆቹ መልካም ፍቃድ ነው። ማህበሩ የተቋቋመው ለዚህ ፐርፐዝ ነው። ይሄንን ፐርፐዝ ይዘው እንዲሄዱ ማረጋቸው ደግሞ በጣም ሊመሰገኑ ይገባል። አሁን ይሄንንም ነው ለዚህ የምናረገው። አብረን መገናኘታችን፣ ማህበር መጠጣታችን፣ ሰርግ መደገሳችን ምናምን ብቻ አይደለም፣ እዛ ሊጠቀሙ የሚገባቸውን ልጆች በሙሉ ነው ሉዚ ያደረገ ያለ ነውና ያንተን ጥያቄ አብሮ የመለስኩ ይመስለኛል። ስንመጣ የነበረው ራሱን ችሎ እንዲመጣ በዚህ መልኩ ነበረ አክቲቪቲዎች ያደረገን ከገቢ የሚገኘውንና ልጆቹም ደግሞ ዛውሏቸውና ስራቸው ስለሆነ ትንሽ ገቢ እንዲያደርጉ ነበረ። አልቻንም። አዎ ልጆቹም እንደማይችሉ ጠየቁ አሳውቀዋል። ለዛ ነው አሁን ወደ ማህበረሰቡ የመጣን ያለ ነው ለማለት ነው።
ኦኬ አመሰግናለሁ በጣም። እና ቀድመ ስትጠቅስ የነበረው ነገር አለ፣ በሪሰርች ቤዝድ በሆነ መልኩ ነው ይሄ ማህበር የተቋቋመው ብለኛል ሚሊዮን። እና ዶክተር አለም እዚህ ላይ አንድ ላይ እንድትመልሱልኝ የሚፈልገው ለዛን ጊዜ ሲመሰረት ጥናት ተደርጎ እንደሆነ ሁሉ አሁንም ለዚህ አደጋ ለዚህ ችግር ወቅታዊ ምላሽ ብቻ ነው ወይስ ትክክለኛ ላይክ አሁን እንዳላችሁት የወራዊ ምላሾችን ወይም ደግሞ የቤት ኪራዩን እንዲችል ብቻ ሳይሆን በዘላቂነት ችግሩን ለመፍታት ነው እየተንቀሳቀሳችሁ ያላችሁት? እና ደግሞ በዚህ ላይ የማህበሩ አባላት ብቻ ሳይሆን አጠቃላይ የህብረተሰቡ ተሳትፎ ምን መሆን አለበት ብላችሁ ታስባላችሁ?
እንግዲህ እርግጥ መጀመሪያ ላይ ያው ፍላጎት ነበረ ሰፋ ያለ ጥናት የተለያዩ ሀገሮች ኮሚኒቲዎች በተለያዩ ሀገሮች የሚገኙ ኮሚኒቲዎች እነሱ ሁሉ ተጠንተው ችግሮቻቸው እንዴት እንደተቋቋሙ ምን እንደሰሩ እንዴት እንደሰሩ ያ ሁሉ እንትን ተብሎ ነው እና ሰፊ ጥናት ተካሂዷል። በዛ መሰረት ነው እንግዲህ ማርች 14 ቀን 2015 የተቋቋመው 45 አባላት በተገኙበት የተቋቋመውና ከዛ በኋላ ግን አቋቋመን። ካቋቋመን በኋላ ግን ፍላጎቱን ስናየው ስራውን በስራ አስፈጻሚው ላይ ጥሎ ወደ ኋላ ገሸሽ የማለት ነገር ይታያልና ማህበር ደግሞ ሊካሄድ የሚችለው በስራ አስፈጻሚ ብቻ ሳይሆን በማህበሩ ጠንካራ ድጋፍ ነው። አለዛ የማይታሰብ ጉዳይ ነው እና ለሞራልም የተለያዩ ችግሮችን ማብሮ የተረዱ ለመፍታት አብሮ መሆን ያስፈልጋል እና ይሄ እየቀዘቀዘ ሄደ እና ለዚህም ነው አሁን ህብረተሰቡ እንዴት ነው ማህበሩን የሚያየው? ከማህበሩ ምንድን ነው የሚጠብቀው? አሁን እንደ እውነቱን ለመናገር ራሱ ስራ አስፈጻሚ ኮሚቴው ራሱ እስከ መዳከም ብዙ በተለያየ ምክንያት ያው መቼም ሰው የተለያየ ችግር ይኖረዋል የለቀቁ ብዙ አሉ እና እንደሱን እንኳን መተካት አልቻልንም። አሁን ከአንዴም ሁለቴ ከሁለቴም ሶስቴ ስብሰባ ጠርተን ምልአተ ጉባኤ እንኳን ማሟላት እያቃተን ያው ስብሰባዎቹ ሊካሄዱ አልቻሉም። አሁን የመጨረሻውን ደግሞ በዚህ በተከሰተው የበሽታ መተላለፍ ምክንያት ልንሰበሰብ አልቻልንም እና አሁንም በተለያየ በአካል እንኳን መገናኘት ባንችል እንደዚህ በስልክና ወደፊት በተለያዩ መንገዶች ቴሌኮንፈረንስ ምናምን እያደረግን ያለውን ችግር በግልጽ ተነጋግረን ምንድን ነው የምንፈልገው የሚለውን መመለስ አለብንና ይህንን ከህብረተሰቡ አበክረን የምንፈልገው ነገር ነው።
አመሰግናለን ሚሊዮን ተክለል አርገ የመጨረሻ ጥያቄ ነው ይሄንን አሁን ያልኩን ከማህበረሰቡ ምንድነው ያስፈልገው እናንተም ደግሞ ያንን ለማድረግ ምን ያለ እርምጃ ሄዳችኋል የሚለውን እና የመጨረሻ ጥያቄ ስለሆነች አጠራ አርገ ብትመልስልን
በዛውም ያው ህብረተሰቡ እርዳታ ምናውን ማረክ ከፈለገ ያ
መረጃ
ምናውን እና ምናውን ስንም በዛው ብታቀርቡልን
ኦኬ አመሰግናለሁ ምንድነው አሁን እኛ ከማህበረሰቡ አሁን ይሄንን ችግር ለማውጣት የተለያየ መንገዶች ሞክረናል እነሱ አሁን በተደጋጋሚ የሚነሳው የዚህ የመንግስት ድጎማ ይሄንን ነገር እውነት ለመናገር ሞክረናል ግን እሱ ላይ አሁንም ራሳችንን በዛራ ደረጃ ዘክተን መቀመጥ የለብንም ለዚህ ያ ተጨማሪ ነገር መሆን አለበት ከዛ ከመንግስት የሚመጣ ድጎማ መምጣት ያለበት ለተለያየ አክቲቪቲና ለማህበረሰቡ የሚጠቅም ነገር ለማድረግ የተቸገሩ ሰዎች ለመርዳት ካልሆነ በስተቀር ማህበሩ እንደ ማህበር ለመቆም እኛ መቆም አለብን እኛ ዋስትና መስጠት አለብን ኢትዮጵያዊ ዋስትና ካልሰጠው ይሄ ሎካል አያስፈልገን ምንም ማድረግ አንችልም ምክንያቱም ገቢ የለም ገቢ ከሌለ ልጆቹ ተርተው ማግኘት የማይችሉ ከሆነ ያ ሎካል ኖርም አልኖርም በዛ ማህበረሰብ ምንም ጥቅም አይሰጥም ማህበረሰቡ ካልፈለገው ማለት ያን የማድረግ አቅም አለው ይሄ ማህበረሰብ ይሄንን አቅሙን ሊያሳየን ይገባል እውነትም የሚፈልገው ቆም ስለዚህ ማህበረሰቡን ጥሪ ማድረግለት አሁንም ይሄንን ሎካል ቀጥ አድርገን መያዝ ያለብን እኛ ነን ድጋ ተጨማሪ ገቢ ካገኘን ደግሞ ለማህበረሰባችን የሚጠቅም ስዊድንና ኢትዮጵያውያንን የሚያገናኝ ሌሎች ብዙ አክቲቪቲዎች ልናደርግበት ይገባል እንጂ እየተቀበለን ለቤት ኪራይ የምናደርገው ገንዘብ መኖር የለበትም እምናገኝም ከሆነ ከሌላ ስለዚህ በተቻለው መጠን ኢትዮጵያዊ እንዲረባረብ ትሬና ቀርባለሁ ያንን ለማድረግ የራሳችን አካውንት አለን እዛ አካውንታችን ላይ ያስቡልን ይችላሉ የሚችሉትን በቋሚነት ግን በቋሚነት ሁላችንም ማግባት ማድረግ አለብን ይሄንን ደግሞ ለማድረግ አሁን እዚህ ጋር አጠቅሳለሁ የሚያን የትዊሽና አካውንታችንን እንዲሁም በአካል ሎካል ድረስ በመሄድ መፈል ይችላሉ ስለዚህ ኢትዮጵያዊው ይሄንን ሎካል የሚፈልገው ከሆነ በተሻለ መጠን እንዲረባረብ ነው ግን ማቀርበው ለትዊሽ ለሚያደርጉ ቁጥሩን መጥቀስ ፈልጋለሁ 1 2 3 6 9 3 7 3 6 1 ይሄ ስዊች ነምበራችን ነው ልዝገመው 12 36 93 73 61 ነው በቫይበር ግሩፓችን ላይ የሚያገኙታል አካውንት ነምበራችን ስዊድ ባንክ አካውንት ነው 83 27 96 93 83 73 63 ነው እና ይሄንን ይዘው ካስፈለገ ደግሞ ተጨማሪ መረጃ የኔ ስልክ አለ
ኦኬ
የዶክተር እንዳለም ስልክ አለ የኔ ስልክ 07 29 64 96 81 ሲሆን የዶክተር እንዳለ ደግሞ 07 67 79 14 እና 41 ነው በተጨማሪ ሎካል ድረስ ሄደው በአካል ለነዋቆ ማስቀመጥ ይችላሉ ግን ይሄ ቀጣይነት ያለው እንዲሆን እየተመዘገቡ አባል እንዲሆኑ ነው ጥሪ ማቀርበው
እናመሰግናለን በጣም እናመሰግናለን ሚሊዮን ዶክተር እንዳለም በጣም እናመሰግናለን በቀጣይ እንግዲህ ተገናኝተን እንወያይበት ሌላም ተጨማሪ ነገር ሲሆን ትብብራችሁ እንደማይለየን እናስባለን ለዛሬ በጣም እናመሰግናለን
እሺ አንድ ለማመስገን ብቻ ሳውን ድረስ የከፈሉ አሉ በጣም እንደው እየተፋጠጉ ያሉ ሰዎች አሉ ማህበራ ሎካላችን መቆየት አለበት ብለው የሚታገሉ ሰዎች አሉ ወደ 36 ያህል ካባሎቻችን የተለያየ መዋጮ አድርጓል እንደዚህን በጣም ከልብ የሆነ ምስጋና እንዲደርሳቸው እንፈልጋለን
እናመሰግናለን ምስጋናችንን አድርሳለን መልካም ቀን
ከክብርሽ ሻዳ ከዲቆ ካራ ረገን
አድማጮቻችን አሁንም እስካሁን ተዳምጡት የስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል ከኢትዮጵያ ያለው ባልደረባችን ያዘጋጀውን ፕሮግራም ከዚህ ቀጥሎ እናሰማለን።
ዜጎች በቸልተኝነትና በመዘናጋት ለኖቬል ኮሮና ቫይረስ ጥቃት እንዳይጋለጡ ጥሪ ቀረበ። ከቻይናዋ ሁዋን ግዛት ተነስተው ወደ መላው ዓለም የተዛመተው የኖቬል ኮሮና ቫይረስ ታማሚ የሆኑ የውጭ ዜጎች በኢትዮጵያ መገኘታቸው መጋቢት 4 ቀን 2012 ዓ.ም ተመረጥ መነገሩን ተከትሎ ምላተ ህዝቡ ለስጋት ተዳርጓል። የኢትዮጵያ መንግስትም ዜጎቹን ከዚህ ወረርሽኝ ለመታደግ በርካታ ተግባራትን እያከናወነ ነው። ዜጎች ራሳቸውን ይጠብቁ ዘንድ ግንዛቤ ማስጨበጥን ጨምሮ የንጽህና መጠበቂያ ቁሳቁሶችንና መሰል በሽታውን ለመከላከል የሚረዱ ግብዓቶች በሰፊው እየተሰራጩ ነው። ዜጎች ለበሽታው እንዳይጋለጡ በማሰብ ትምህርት ቤቶችን፣ ፍርድ ቤቶችን፣ የስፖርት ውድድሮችን፣ መደበኛና መደበኛ ያልሆኑ ህዝባዊ ስብሰባዎችን እና ብዙ ህዝብ የሚሳተፍባቸውን ኩነቶች እስከ ማገድና መዝጋት የዘለቀ እርምጃ በኢትዮጵያ መንግስት ተወስዷል። ከዚሁ ጋር ተያይዞ ባለፈው አርብ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት መግለጫ ቫይረሱን ለመቆጣጠር ይረዳ ዘንድ የኢትዮጵያ አየር መንገድ ወደ 30 አገራት የሚያደርገውን በረራ እንዲያቆም መደረጉን የገለጹ ሲሆን የሌሊት ጭፈራ ቤቶች እንዲዘጉ፣ ያመክሮ ጊዜያቸው የደረሰና ህፃናት ልጆች ይዘው የታሰሩ እስረኞች እንዲፈቱ መወሰኑንም ይፋ አድርገዋል። ከውጭ ወደ ኢትዮጵያ የሚገቡ መንገደኞችም ለ14 ቀናት በልዩ ማቆያ የመቆየት ግዴታ እንደሚኖርባቸው ባወጁበት የአርቡ ንግግራቸው ጠቅላይ ሚኒስትር ዶክተር አብይ መጪውን ምርጫ አስመልክቶ ችግሩ በቀላሉ የሚያልፍ ከሆነ በተያዘለት የጊዜ ሰሌዳ ቢካሄድ መልካም እንደሚሆን ጠቁመው መጪውን የሚለው በጥናት ላይ ተመስርቶ እንደሚወሰን ገልጸዋል። ሚዲያዎችም ህዝቡ ለቫይረሱ እንዳይጋለጥ የሚረዱ የቅድመ ጥንቃቄ መንገዶችን ማስገንዘብን አላማቸው ያደረጉ መልእክቶች ሌት ተቀን በማሰራጨት ላይ ይገኛሉ። የኢትዮጵያ ድምጽ ሬዲዮ የአዲስ አበባ ወኪል በጎዳናዎች፣ በህዝብ መዝናኛ ቦታዎችና የግልና የመንግስት መስሪያ ቤቶች ተዘዋውሮ ባደረገው ምልከታ እጆቻቸው ላይ ጓንት ያጠለቁ፣ አፍና አፍንጫቸውን በጭንብል የሸፈኑ ዜጎች ተመልክቷል። በመስሪያ ቤቶች፣ በሆቴሎች፣ በባንኮችና መሰል ተቋማት ሰራተኞችና የተቋማቱ ደንበኞች እጃቸውን ይታጠቡ ዘንድ ውሃና ሳሙና ስለመሰናዳቱ ተመልክቷል። በቫይረሱ እንዳይጋለጡ በመስጋት መጨባበጥና መሰል ንክኪዎችን ከማድረግ የተቆጠቡ፣ በህዝብ ትራንስፖርት መገልገል ያቆሙ፣ ህዝቡ ወደሚበዛባቸው ቦታዎች ጎራ ማለት የተዉ፣ እንዲሁም ምግብና መጠጥ ከመኖሪያ ቤታቸው ውጪ የማይቀምሱ ዜጎች ቁጥርም ስለመበራከቱ ተረድተናል። በአንዳንድ የከተማ አውራ ጎዳናዎችም በግላቸው እና በድርጅታቸው በኩል እጅ ማስታጠብ የጀመሩ ስለመኖራቸውም እንዲሁ ታዝበናል። ራሳቸውን ከቫይረሱ ለመጠበቅ ጥረት የሚያደርጉ ዜጎች የመኖራቸውን ያክል ጉዳይን ኮከብ ሳይቆጥሩ በተለመደው መንገድ ኑሮን እየገፉ ያሉ ዜጎች መኖራቸው ደግሞ ግርምትም ስጋትም የሚጭር ሆኖ አግኝተነዋል። በዛሬው ዘገባችን በአዲስ አበባ ከተማ ተዘዋውረን በኮሮና ቫይረስ ዙሪያ ካነጋገርናቸው በርካታ ነዋሪዎች መካከል ከአምስቱ ጋር የነበረንን ቆይታ እናስደምጣቸዋለን። በአዲስ አበባ ከተማ ያነጋገርናቸው ዜጎች የሰጡንን ምላሽ መነሻ በማድረግ የኮሮና ቫይረስን ስርጭት ለመከላከል የሚደረገውን ጥረት በግንባር ቀደምነት ከሚመራው የህብረተሰብ ጤና ኢንስቲትዩት ከፍተኛ የስራ ኃላፊ ጋር ያደረግነውን ቆይታም አሰናድተናል። በመጀመሪያ የምወስዳችሁ በአዲስ አበባ ከተማ ስዘዋወር ካገኘኋቸው የከተማዋ ነዋሪዎች ጋር ወዳደረኩት ቃለ ምልልስ ነው። የስዊድን አድማጮቼ ቫይረሱ ወደ ኢትዮጵያ መግባቱ በዜጎች ላይ የፈጠረውን ስሜት በጥልቅ ትገነዘቡ ዘንድ የቃለ ምልልሱን ሙሉ ቃል እንደወረደ አስደምጣችኋለሁ።
ጤና ይስጥልኝ። እኔ ወንድም ብሩክ ሸቱ እባላለሁ። ከኢትዮጵያ ድምጽ ሬዲዮ የአዲስ አበባ ወኪል ነኝ እና በኮሮና ቫይረስ ዙሪያ አንዳንድ ጥያቄዎች ልጠይቅ ነው። መልካም ፈቃደኛ ከሆንክ።
እሺ፣ ፈቃደኛ ነኝ።
ራስን መጀመሪያ ብታስተዋውቀን።
ብርሃኔ ኃይሉ
እንግዲህ የኮሮና ቫይረስ ወደ አዲስ አበባ መግባቱ ከተነገረ ቀናት አልፈዋልና እንደው ቫይረሱ ወደ አዲስ አበባ መግባቱን ስትሰማ ምን ተሰማ? ራስን እስከ ቫይረሱ ለመጠበቅ ምን እያደረክ ነው?
እኔ ቫይረሱ ወደ ኢትዮጵያ መግባቱን ስትሰማ ምንም አልተሰማኝም፣ አልደነገጥኩም። ምክንያቱም እንደሚገባ አውቀው ስለነበር ማለት ያው ሚዲያ ከታተል ስለነበር መግባቱ እንደማይቀር አውቅ ነበር። ስለዚህ ምንም አላስደነገጠኝም።
ራስን ከቫይረሱ ለመከላከልስ ምን ልዩ ጥንቃቄዎች እያደረክ ነው? ከዚህ ቀደም ከነበረው
ሚዲያ ከታተል ተላለው በሚዲያ መከታተለውን ተገብራለሁ። እጅ መታጠብ እንዳለብኝ፣ አሰጣጥም እንዴት መታጠብ እንዳለብን ከበፊቱ በተለየ ሁኔታ አሁን ያው እጅ እጅ እየታጠብን ጥንቃቄ እያደረግን ነው። ፓብሊክ በሚበዛበት ቦታ ላይ ላለመገኘት ጥንቃቄ እያደረግኩ ነው ያሉት።
አንዳንድ ቦታዎች ላይ ተዛውረን ስንመለከት ያው አሁንም ሰላም የሚባባሉ የሚጨባበጡ ሰዎች አሉ፣ የሚሳሳሙም ሰዎች አንዳንድ ቦታዎች ላይ ተመልክተናልና አንተስ በዚህ ረገድ ምን አይነት ጥንቃቄ እየወሰድክ ነው?
አዎ አይ እኔም ያን ያህል ጥንቃቄ ወስዳለሁ ማለት አይቻልም፣ ምክንያቱም እኔም ከብዙ ሰዎች ጋር እገናኛለሁ። አሁን ስናየው በዘናጋት ያለ ይመስለኛል፣ ብዙ ሰው ይጨባበጣል። ዲስታንስ የሚለ በምንራመድበት ጊዜ ታክሲ ሰልፍ ላይም ሱቅ ሰልፍ ላይም በጣም ተጠጋግተንና ኦልሞስት ተቃቅፈን ነው የምንገኘው ማለት ይቻላል። በዛ ረገድ ብዙ ጥንቃቄ ያለ አይመስልም፣ ሚዲያዎችም በዛ ደረጃ እየሰሩ አይመስልኝም።
ለቃለ መጠይቃችን ፍቃደኛ ስለሆኑ ስዊድን በሚገኘው የኢትዮጵያ ድምጽ ሬዲዮ አድማጮች ስም ላመሰግን እወዳለሁ። ራስዎን ያስተዋውቁና ወደ ቃለ ምልልሳችን እንሂድ።
ስሜ ህይወት ሞላ እባላለሁ። በአዲስ አበባ የጎተራ ኮንዶሚኒየም ነዋሪ ነኝ።
እሺ መልካም። የኮሮና ቫይረስ ወደ ሀገራችን መግባቱ ከተነገረ ቀናት ተቆጥረዋል እና ቫይረሱ ወደ ሀገራችን መግባቱን ሲሰሙ እንደው በግሎ ምን ተሰማዎት?
በመጀመሪያ እንደ ሰው ይህ ቫይረስ በዓለማችን ላይ በመከሰቱን ስሰማ በጣም ደንግጬና አዝኜ ነበር። በሂደትም ወደ ሀገራችን ኢትዮጵያ ሊመጣ እንደሚችል እያሰብኩኝ ነበር።
እሺ እንደው ቫይረሱ ወደ ሀገራችን መግባቱን ተከትሎ ራስዎን ከቫይረሱ ለመጠበቅ እና ቫይረሱን ለመከላከል ምን የጥንቃቄ እርምጃዎችን እየወሰዱ ነው?
እኔ በራሴ ከበፊት አኗኗሪ በተለየ መልኩ የግል ንጽህናዬን እና የአካባቢ ንጽህናዬን መጠበቅ ጀምሬያለሁ።
አንዳንድ አካባቢዎች ተዛውረን ስንመለከት ሰዎች ከዚህ ቀደም እንደነበረው ይጨባበጣሉ፣ ርቀት አይጠብቁም፣ ንክኪዎችም ይታያሉ እና በዚህ ረገድ እርስዎ ምን እያደረጉ ነው? ከዚህ ቀደም ያደርጉ ከነበረው የተለየ ነገር እያደረጉ ነው?
በዚህ ጉዳይ ላይ እኔ ያለኝ አስተያየት ምንድን ነው፣ በማህበረሰቡ ዘንድ ከባድ መዘናጋት እየታየ ነው። በጣም የግንዛቤ እጥረት አለ። እናም መንግስት በዚህ ላይ ብዙ መስራት አለበት። አሁን ኢቨን ብዙ ሰዎች አልጨብጥም ስትላቸው ወይም ላለመጨበጥ አንዳንድ እንቅስቃሴዎችን ስታደርግ ቅር ይላቸዋል። እና አሁን እኔንም እንደ ግለሰብ ብትጠይቀኝ ሙሉ ለሙሉ ከሰው ጋር ያለኝ ንክኪ አቋርጫለሁ ለማለት አልደፍርም።
ጤና ይስጥልኝ። የኔ እህት ብሩክ ሸቱ እባላለሁ። ስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ የአዲስ አበባ ወኪል ነኝ እና በኮሮና ቫይረስ ዙሪያ አንዳንድ ጥያቄዎች ልጠይቅሽ ነበር። መልካም ፈቃደኛ ከሆንሽ መሪያ ራስሽን አስተዋውቂና እንደው ቫይረሱ ወደ አዲስ አበባ መግባቱን ስትሰሚ ምን እንደተሰማሽ ብትነግሪ።
በጣም ፈርቻለሁ እና ያው የተቻለኝን ጥንቃቄ ደግሞ ያደርኩ።
እሺ እንግዲህ ቫይረሱ ወደዚህ መግባቱን ከሰማሽ በኋላ እንደው በኑሮሽ እለት ተእለት እንቅስቃሴሽ ላይ ጥንቃቄ ለማድረግ የወሰድሻቸው ምን ምን እርምጃዎች አሉ?
ያው አልኮል፣ ሳኒታይዘር እና ምናምን ቤቴ ላይ እንዲሁም ይሄ የሚረጩትንም ነገሮች አስተካክዬ ቤቴ ላይ ረጫለሁ። ከሌላው በተሻለ ደግሞ ጥንቃቄዎች እያረኩኝ ነው።
እንደው ከተማ ውስጥ አንዳንድ ቦታዎች ላይ ተዘዋውረን ስናይ እዛ አሁንም የሚጨባበጡ ሰዎች አሉ፣ በቅርብ ርቀት አብረው የሚሄዱ አሉ እና በዚህ ረገድ አንቺ ምንም ጥንቃቄ እያደረግሽ ነው?
በተቻለኝ አቅም እንግዲህ ጓደኞቼንም በሩቁ ነው ሰላም እያልኩ ያለሁት ላለመነካካት፣ ላለመጨባበጥ። ድንገትም ከተጨባበጥኩ ደግሞ በሳኒታይዘር እጄን አጸዳለሁ በተቻለኝ አቅም።
ጤና ይስጥልኝ። የኔ ወንድም ብሩክ ሸቱ እባላለሁ። ስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ የአዲስ አበባ ሪፖርተር ነኝና በኮሮና ቫይረስ ዙሪያ አንዳንድ ጥያቄዎች ልጠይቅ ነበረ። መልካም ፈቃደኛ ከሆንክ በመጀመሪያ ራስህን ለአድማጮች አስተዋውቅና ከዛ ወደ ጥያቄዎቻችን እንሄዳለን።
ስታገል እባላለሁ።
እሺ፣ የኮሮና ቫይረስ ወደ አዲስ አበባ መግባቱ ከተነገረ እንግዲህ ቀናት አልፈዋልና አንደኛ ቫይረሱ ወደ አዲስ አበባ መግባቱ ስትሰማ ምን ተሰማ? ሁለተኛ ራስህን እስከ ቫይረሱ ለመጠበቅ ምን እያደረክ ነው?
የሰማነው ነገር ግራ የሚያጋባም ቢሆን ያው እንደሱ እንደነግጣለሁ። ከዛ ውጭ ግን ያው መንግስት ባደረገልን አስተዋጽኦ የምንጠነቀቅባቸውን ነገሮች እየተጠቀምን ያለንበት ሰዓት ነው።
እንግዲህ በዕለት ተዕለት ኑሮ ላይ የቫይረሱን መግባት ተከትሎ የወሰድካቸው የጥንቃቄ እርምጃዎች ካሉ እነሱን ብትነግረኝ።
ብዙ ጊዜ ያው ሳኒታይዘር እንጠቀማለን፣ በቃ ለእጃችን ስለምንጨባበጥ። አካባቢያችን ግን ብዙ የሚያጨባብጥ ብዙ የሚነካካ አካባቢ ስለሆነ ካለው ነባራዊ ሁኔታ የተነሳ ሳኒታይዘር እንጠቀማለን። ሌላም የምንጠቀመው ነገር የለም።
እንደው ከተማ ውስጥ ተዘዋውረን ስናይ ሰዎች አሁንም ሲጨባበጡ እናያለን፣ ንክኪ እንዳለ ተመልክተናል። እና በዚህ ረገድ አንተ ምን ጥንቃቄ እያደረክ ነው?
ያው ያካን እየነገርኩ እኮ አካባቢያችን አንጻር ሁላችንም እንጨባበጣለን፣ ያለንን ነገር ነው እየነገርኩ ያለሁት። ያው ተወልደን ያደግንበት ጨርቆስም ቢሆን ሶሻል ላይፍ የበዛበት አካባቢ ስለሆነ ለሌላ ነገር ነው የሚወት ሰላም ባትለው ደስተኛ አይሆንም። እና በቃ ከተጨባበጥን በኋላ ሳኒታይዘር እንጠቀማለን። ከዛ ውጭ ግን እግዚአብሔር ምህረቱን ያውርድልን ነው የምንለው፣ ለዓለም ለእኛ ብቻ ሳይሆን ለዓለም ምህረቱን ያውርድልን።
ጤና ይስጥልኝ። እኔ እህት ከኢትዮጵያ ድምጽ ሬዲዮ የአዲስ አበባ ወኪል ነኝና በኮሮና ቫይረስ ዙሪያ አንዳንድ ነገሮች ጠይቅሽ ፈልጌ ነበርና መልካም ፈቃድሽ ከሆነ
ከሆነ ስምሽንና ራስሽን በአጭሩ አስተዋውቂና ወደ ጥያቄያችን እንሄዳለን።
እኔ አልማዝ ድረስ እባላለሁ። የአዲስ አበባ ነዋሪ ነኝ። ያው ለጊዜው አስደንጋጭ ነው ቢሆንም ግን ያው በጥንቃቄ በጽዳትና እጃችን በሳሙና የታጠብና ያለ ነው።
ቫይረሱ ወደ አዲስ አበባ መግባቱን ከሰማሽ በኋላ በኑሮሽ ላይ ባኗኗርሽ ላይ የቀየርሽው ነገር ማድረግ የጀመርሽው ለየት ያለ ጥንቃቄ ምንድነው?
እጅ በመታጠብ ያው ልጅንም በጥንቃቄ እጁ እንዲታጠብ በጥንቃቄ በመስጠት አካባቢን በጽዳት መጠበቅ እንደዛ ነው።
ቀደም ሲል ያስደመጥኳችሁና አምስቱ የአዲስ አበባ ከተማ ነዋሪዎች ከቫይረሱ ራሳቸውን ለመጠበቅ ምን ያደረጉ እንደሆነ ጠይቄያቸው የሰጡኝ ምላሽ ብሎም ጊዜ ለመቆጠብ ስል ያላሰማኋችሁ ሌሎች ነዋሪዎች የሰጡኝ ቃል ሁለት ነገሮችን የሚያስረዳ ሆኖ አግኝቻለሁ። በአንድ በኩል ስለበሽታው ተገንዝበው ራሳቸውን ለመከላከል የተቻላቸውን ጥረት የሚያደርጉ ዜጎች ስለመኖራቸው፣ በሌላ በኩል ደግሞ የኖቨል ኮሮና ቫይረስ በኢትዮጵያ መታየቱን ቢያውቁም ተገቢውን ጥንቃቄ የማድረግ ተነሳሽነት ያጡና የተዘናጉ ዜጎች ስለመኖራቸው ያስረዳል። ታዲያ ይሄ በዜጎች ላይ የሚታየው ቸልተኝነት ጉዳት አያስከትልም ወይ ለሚለው ጥያቄና በሌሎች ተዛማጅ ጉዳዮች ላይ ማብራሪያ እንዲሰጡን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ የጤና ድርጅት በእንግሊዘኛው ምህጻረ ቃል WHO ተጠሪ የሆኑትን ዶክተር ፈይሳ ረጋሳን ጋብዘናል። ለዶክተር ፈይሳ ያቀረብነው የመጀመሪያ ጥያቄ የኢትዮጵያ ድምጽ ሬዲዮ የአዲስ አበባ ዘጋቢ የአዲስ አበባ ነዋሪዎች ከበሽታው ራሳቸውን ለመጠበቅ ምን ያደረጉ ነው የሚለውን ለመረዳት ባደረገው ቅኝት ራሳቸውን ከኮሮና ወረርሽኝ ለመከላከል አቅማቸው የፈቀደውን ሁሉ ያደረጉ ያሉ ዜጎች ስለመኖራቸው ተመልክቷል። በሌላ በኩል አሁንም ድረስ እጅ ለእጅ መጨባበጥን ጨምሮ ለበሽታው ሊያጋልጡ የሚችሉ ንክኪዎችን ከማድረግ ያልተቆጠቡ ዜጎችን ተመልክተናል። ቸልተኝነትና መዘናጋት እንዳለ የሚጠቁሙ ምልክቶች አይተናል። ይህ ጉዳት አስከትልም ወይ? በዚህ ላይ ያላችሁ አስተያየት ምንድነው? ወደፊትስ ምን ሊደረግ ይገባል? ለሚል ሲሆን ዶክተር ፈይሳ በመላሻቸው
በሽታው ምንድነው? በሽታው ከተወጣ በሽታውን ለመከላከልና ለመቆጣጠር ተርግምጫዎች መውሰድ አለበት የሚሉት ነገሮች ሁሉ በጣም ወሳኝ ስለሆነ በሽታው ማጥፋት ደግሞ ወደን የሳይንሳዊ የሆነ ምርምር ሳይንሳዊ የሆነ ግኝቶች ባለም ላይ እንደለው ሁሉ የሚያውቁ ነው። ስለዚህ በቻይናና በተለይ በቻይና ለሚኖች ሀገሮች የዓለም አቀፍ ጤና ድርጅት የሚያመለክታቸው ብዙ ጋይድላይን አሉ። በዛ መሰረት ስራዎች እየተሰሩ ነው። በመንግስት ደረጃ ህብረተሰቡ ማወቅ የሚገባ መገንዘብ የሚገባው ራሱን እንዴት በተለይ መከላከልና መቆጣጠር በጣም አስፈላጊ ነው። አብዛኛው በህብረተሰቡ ሆነ ተሳትፎ ስለሚሰራ የሁሉ ግንዛቤ እየተሰጠ ነው ማለት ነው። ስለዚህ አሁን ባልከው ላይ ከሰው ይጠበቃል፣ ብዙ ማድረግ ያለበት ከፈጣሪ ይጠበቃል ማለት ነው። ስለዚህ ካለኝ ደግማት ቀርቦ እግዚአብሔር ወያ ፈጣሪ እንዲያጎሰኝ ያለምንም ማለት ይህ ሰጥቶኛል እና በላለሁ ሰጥቶኛል፣ በእግር ሄዳለሁ አይን ሰጥቶኛል፣ ባይና አለሁ ጆሮም ይሰበሳ ይሰማለሁ ከአቅም በላይ ነገር ነው ፈጣሪ ጣልቃ ገብቶ የሚረዳ ማለት ነው። ስለዚህ መስራት የሚገባንን ህብረተሰብ መስራት የሚገባንን ነገሮች ሁሉ መስራት በጣም አስፈላጊ ነው። ይህ በሽታ እንግዲህ ያለ ማክፍራሽ ሸንድ ሀገር የለም በተለይ ዛሬ 182 ሀገሮች ባለባ ያሉት ሁሉ በተጠቁና በአፍሪካ ምንደዛ አዲስ ነገር አይደለም ታችናል
የስፖርት
በኢትዮጵያ የአሜሪካን ኤምባሲ ባወጣው መግለጫ የውጭ ዜጎች ቫይረሱ ሊኖርባቸው ይችላል በሚል እየተገለሉ ነው የሚል ቅሬታ አሰምቷል። በቫይረሱ የተጠቁም ሆነ ተጠርጥረው በመርመራ ላይ የነበሩ ሰዎች መገለልና መድሎ እንዳይደርስባቸው ውስጥ ምን እየተሰራ ነው በማለት ላቀረብንላቸው ጥያቄ በህብረተሰብ ጤና ኢንስቲትዩት የዓለም የጤና ድርጅት WHO ተጠሪ የሆኑት ዶክተር ፈይሳ የሰጡን ምላሽ የሚከተለው ነበር። በመጨረሻም በስዊድን የሚኖሩ ኢትዮጵያውያን በአገር ቤት በሽታውን ለመከላከል ለሚደረገው ጥረት ሊያበረክቱ የሚችሉት አስተዋጽኦ ካለ በዚሁ አጋጣሚ መልእክቶን ቢያስተላልፉ ስንል ጋብዘናቸው በስዊድን ለሚገኙ ኢትዮጵያውያን የሚከተለውን ጥሪ አስተላልፈዋል። ይህንን ዘገባ እስካጠናከርንበት ሰዓት ድረስ በኮሮና ቫይረስ ምክንያት በኢትዮጵያ ለልፈት የተዳረገ ሰው ባይኖርም 9 ሰዎች በቫይረሱ ተይዘው የሕክምና እርዳታ እየተደረገላቸው እንደሆነ ለመረዳት ችለናል። ብሩክ ሸቱ ለኢትዮጵያ ድምጽ ሬዲዮ ከአዲስ አበባ።
አድማጮቻችን እንግዲህ ዛሬው የሁድ ፕሮግራማችን ያጠቃልል ነው። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ ሁላችንም በመጠንቀቅ እንግዲህ ከዚህ በሽታ እግዚአብሔር ይጠብቀን ይያልን ሁላችንም እንግዲህ እንጠንቀቅ። መልካም ሳምንት ነው።